እሺ ወንድሞች እህቶች እንግዲህ የሁለተኛውን ክፍል ውይይት ከዚህ ቀጥለን እንጀምራለን። በአሁኑ ሰዓት ዶክተር ሰይት ጋራ ተገናኝቻለሁ። ከኔ ጋራ ነው እንግዲህ አሁን ያሉት። ከዚህ በኋላ በአንድ ጥያቄ ጀምርና እሳቸው የሚሰጡንን ማብራሪያ ከሰማን በኋላ ከዛ እንግዲህ ያው ምንሽር በየዳ ሌሎቻችሁም አሁን ከሚመጣው ጥያቄም ወይም ካለፈው ከአቀረቧቸው ጋራ የሚመለከት ያሏችሁን ጥያቄዎች እጃችሁን እያወጣችሁ በዚህ መለዋወጥ እንችላለን። እንግዲህ እንዳገኘሁት ከሆነ ከአንድ ሰዓት ተኩል እስከ ሁለት ሰዓት ጊዜ አበድረውናል። ያንን እንግዲህ ሁላችንም በደንብ አድርገን እንድንጠቀም አሳስባለሁ። እንግዲህ በጣም እግዚአብሔር ይስጥልኝ። አሁን ዶክተር ሰይድ እንኳን ደህና እንደገና መጡ ወደ አሲምባ። አሁን መጠይቆት ጥያቄ ስለ ዓለም አቀፍ ባንክና ስለ አይኤምኤፍ ቀደም ብለው ማቅረብ መፈለጎትን እና በዛም ላይ ልንዋይ መቻላችንን አሳስበውን ነበርና ይህንን በሚመለከት የኢትዮጵያ ሕዝብ በውጭ ያለነው ምን መገንዘብ እንዳለብን ስለ እነዚህ ሁለት ድርጅቶች አሰራር ከሀገራችን እድገት አንጻር ወይም አለማደግ አንጻር የመሳሰሉትን ነገሮች ቢያቀርቡልን በጣም እግዚአብሔር ስጥልኝ። ማይኩን ለርሶ ሰጥቻለሁ።
ይህን ድል ስለጠፍኩኝ አመሰግናለሁ። ከዚህ በፊት ከዚህ የማቀርበው ለትምህርት ስለሆነ እኔም ደግሞ በማስተምርበት ኤሪያ ስለሆነ በአካባቢ ስለሆነ ጥያቄዎች በኋላ እንዲ ስነሱ እንደገና መልሳለሁ። እንዴት ነው? ኤኮ አለው በደንብ ይሰማቸዋል?
እስቲ ሞክሩ እንደገና።
ከኔ ጋር ኤኮ አለው?
አሁንም አለው?
እሺ አሁንም አለው? አሁን የለውም።
ጥሩ
ይጀምራል። ይጀምርና ይተዋል።
አሁን አለው ወይስ የለውም?
እኔ ስናገር ብቻ ነው ኤኮ ያለው።
እስቲ ሞክሩት አሁን እንደገና፣ ወይም ደግሞ ቀነስ ላድርገው መሰለኝ። እሺ ይቀጥሉ።
እኔ ማይክሮፎን ላይ ስለሆንኩ በቴሌፎን ባድርገው ይሻላል መስለኛል።
ጥሩ
ከቴሌፎን በእጄ ይዘዋለሁ።
በስፒከር ፎን ላይ ነው ያሉት?
በስፒከር ፎን ላይ ነው ያለው። ግን ማንም የለም እዚህ ቢሮ ላይ ያለው። አሁን ደህና ነው በነገራችን ላይ።
ጥሩ ደህና እስከሆነ ድረስ እንደዛ ማድረግ ይችላሉ። ካለበለዚያ በስፒከር ፎኑ ካለ ብዙ ጊዜ ኤኮ ያመጣል።
እንደዛ ነው።
አዎ
እንግዲህ ቴሌፎን አንስቼ አነሳ እናገራለሁ።
ጥሩ
እሺ። አሁንስ እንዴት ነው?
ጥሩ ነው። እዚህ
እኔም ጋር የለም አለ። አሁት ነው መጣበት እንደ
እስቲ ይቀጥሉ። አሁን
ሄሎ?
አዎ ይቀጥሉ።
አዎ እሺ። እና ከህድላ ስለፈጣችኝ አመሰግናለሁኝ። ይህ አካሁን ከዚህ ቀጥዬ የማቀርበው በወርልድ ባንክና የዓለም ገንዘብ ድርጅት አይኤምኤፍ ላይ ነው። ትምህርታዊቱ ነገር ስለሆነ በኋላ ብትጠይቅም በዝርዝር ላስረዳ እችላለሁ። እና አዳምጡኝ፣ ምናልባት አንድ 20 ደቂቃ 40 ደቂቃ ሊፈጅ ይችላል። እና ይቅርታ ጠይቃለሁ።
እሺ ይቀጥሉ።
እና እንግዲህ ሁለቱ ድርጅቶች የተቋቋሙበት ጊዜ በአንድ ጊዜ አካባቢ ነው። ዩናይትድ ኔሽንስ የዓለም ማለት ዩናይትድ ኔሽንስ በተቋቋሙበት ጊዜ ነው። 1945-44 ማለት ነው። እና 1944-45 ዓመተ ምህረት ነው የተፈጠሩት። የዓለም ባንክ የተፈጠረበት የተቋቋመበት ምክንያቶች በመጀመሪያ ሲቋቋም በሁለተኛው የዓለም ጦርነት የተጎዱትን ሀገሮች ለመርዳት ነበር። በተለይ አውሮፓን እና በእነሱ ሀገሮች በጦርነት ለደቀቁ እነሱን የእነሱን ኢኮኖሚ እንደገና ለማንሳት እና ነበር። አሁን ግን ዋናው ስራው የዓለም ባንክ ዋናው ስራ ለድሀ ሀገሮች ብድር መስጠት ነው። ሌላው ደግሞ አዋቂዎችንና ምሁሮችን አማካሪዎችን እያቀረብኩ አገለግላለሁ ይላል። በአንዳንድ ምሁሮች አስተሳሰብ ግን የዓለም ባንክ የሚያቀርባቸው አማካሪዎች ብዙ ገንዘብ የሚከፈላቸው ከመሆኑም በላይ በማያውቁት ሀገርና ባህል የኢኮኖሚ አያያዝ እየገቡ ያበላሻሉ። ያላዋቂ ሳሚ ንፍ ይለቀልቃል እንደሚባለው ማለት ነው። የዓለም አቀፍ የገንዘብ ድርጅት ማለት IMF በሚመለከት ደግሞ የተቋቋመበት ምክንያቶች በከፊሉ አንዳንድ አገሮች ከሌሎች አገሮች ጋር የንግድ ልውውጥ ሲያደርጉ ገንዘብ ካነሳቸው ለማበደር ለጊዜው ለማበደር የሀገር ገንዘቦችን ወደ ሌላው ሀገር ለመቀየር እንዲመች ለማድረግ ማለት ኤክስቼንጅ ከረንሲ ኤክስቼንጅ ማለት ነው ኮንቨርሽን ማለት ነው በእንግሊዝኛው የአንዳንድ ሀገሮች ገንዘብ ያለመጠን በዋጋ ሲበላሽ የውጭ ምንዛሬን እንደ ድጋፍ ማቅረብና በማበደር አገሮችን ለመርዳት ማለት ፋይናንሻል ክራይሲስ የሚባለው ነገር እንዳይመጣና ከመጣ ለመቋቋም ነው እንግዲህ እና አዋቂዎችንና ማካሪዎችን በማቅረብ ለመርዳት ነው ተብሎ ነበር። ተመሳሳይነታቸው ሁለቱ ድርጅቶች ሁለቱም ገንዘብ አበዳሪዎች ስለሆኑ ያለ ተበዳሪ መኖር አይችሉም። ከላይ እንደጠቀስኩት ሁለቱም አዋቂዎችንም እናቀርባለን ይላሉ፣ አማካሪዎችን እናቀርባለን ይላሉ። እና አንድ ይሄ ነው ለዛው ደግሞ ተመሳሳይነታቸው ነው። በዚህም የተነሳ የአበዳሪነታቸውን ኃይል በመጠቀም በተበዳሪዎች ላይ ጫና ይጥላሉ። በዚህ ጉዳይ ላይ ወደ ኋላ እንመለስበታለን። ለምን አወዛጋቢ ሆኑ? እንዴትስ በስራ ላይ መቆየት ቻሉ? አወዛጋቢ ሆነው እንዴት እነዚህ ድርጅቶች አልፈረሱም? ማን ነው የሚያገለግሉት ለሚባለው ጥያቄ አወዛጋቢነታቸው በሁለት ይከፈላል። አንደኛው መጠላታቸው ከሶስተኛ ወይም ከደሃ ዓለም የመነጨ ነው። እነዚህ ድርጅቶች ገንዘብ ሲያበድሩ ጫና ያደርጋሉ። ማለትም ከኛ ገንዘብ ከተበደራችሁ አንዳንድ ነገሮችን ማሟላት አለባችሁ ብለው ይጠይቃሉ። ለምሳሌ ገንዘባችሁን በዋጋ አውርዱ፣ ዲቫሉዌሽን የሚባለው ነው በእንግሊዝኛ። በገቢ ገንዘብና በአዋጮች ላይ ቀረጥ ጨምሩ። ማለት እንግዲህ በሚቀርቡ እቃዎች ላይ ቀረጥ ጨምሩ፣ በእቃዎች ላይ ቀረጥ ጨምሩ ይላሉ። እንግዲህ በሌላ ደግሞ ለህዝባችሁ የምትለግሱትን የመንግስት እርዳታ የጡረታ ውጭ የጡረታ ጭማሪ ነው ወይ የጡረታ ወጪ ጨምሮ ቀንሱ። በመንግስት የተያዙ ድርጅቶችን ወደ ግለሰቦች እንዲያዙ አድርጎ ይላሉ። እነዚህ ነገሮች በእንግሊዝኛ ኮንዲሽናሊቲስ የሚባሉት ናቸው። እንግዲህ እነዚህ ነገሮች ሲደረጉ የሚጎዳው ደሃውና ሰራተኛው ስለሆነ የአንዲት ሀገርን ህዝብ ያስቆጣል። አንዳንድ ጊዜም በመንግስትና በህዝብ ግጭት ያስከትላል። እንደምታወቁት በብዙ ሀገሮች እንደታየው አንዳንድ አገራቸውና ህዝባቸውን የሚወዱ መሪዎችም ይህ ሲደረግባቸው አይወዱም። ጥፋቱ አብዛኛው የነሱ ቢሆንም በእኔ አመለካከት ይህንን ስለማይወዱ ያው በአንድ በኩል IMF እና ወርልድ ባንክን ይጠላሉ። አንዳንድ ጊዜ የራሳቸውን ጥፋት በእነዚህ ድርጅቶች ላይ ያማክካሉ። በነገራችን ላይ አንዳንድ መሪዎች ደግሞ የደረሰውን ችግር በወርልድ ባንክ እና በIMF በተለይ በIMF ላይ የዓለም አቀፍ የገንዘብ ድርጅት ማለት ነው ሌላ ላይ በመለጠፍ ችግሩን ያመጣው እሱ ብቻ ነው በማለት ያማክካሉ እና ያዞን ባንድ ያነባሉ ማለት ነው፣ ያወርዳሉ ማለት ነው። አንዳንድ ጨቋኝና አምባገነን መሪዎች እንግዲህ እስከዛሬ የታየው ማለት ነው፣ በዛሬ 30 40 እና 50 ዓመት የታየው 60 ዓመት የታየው ማለት ነው፣ ደግሞ ከነዚህ ድርጅቶች የሚሰጠውን ብድርና ምክር በመቀበል አንዳንድ ጊዜም በራሳቸው የተነሳ የገንዘብ እርዳታው መገኘቱን በኩራት በመጥቀስ በመናገር አገራቸውን የዘላለም እደኛ በማድረግ ይቀጥላሉ። ይሄ በኢትዮጵያም የታየ ነው። በነገራችን ኢትዮጵያም ያየሁት እሱን ነው። እና ከወርልድ ባንክ እና ከIMF እንደኛ ጋር ግንኙነት የሚኖረው ድርጅት አይኖርም። እያሉ ይናገሩ ነበር። እዛ ያየኋቸው አዲስ ኢትዮጵያ ሀገር ሁለት ሶስት ጊዜ ማለቴ ነው። እና ከላይ የጠቀስኳቸው የመንግስት አይነቶች አሁን ብለው ከአሁን በፊት የነበሩና አሁን ያሉ ናቸው። እነዚህ አይነት የመንግስት ባህሪዎች እኔ በማስተዋልኳቸው ኤሪያዎች በተማርኳቸው ነገሮች በጽሁፎች ሁሉ የሚጠቀሱ ናቸው። እንደ ምሳሌ ተደርገው ማለቴ ነው። እኔ የፈጠርኩት አይደለም ማለቴ ነው። በነገራችን ላይ እነዚህ ድርጅቶች ነው የጠየቁትን የሚፈጽሙ የመንግስት ወይም የሀገር መሪዎች ባህሪዎችን ሲጠቃለሉ እነዚህን ድርጅቶች የሚደግፉ መሪዎች ባህሪያቸው ሲጠቃለል እንዲያው አብዛኞቹ ደካማ፣ የህዝብ ድጋፍ የሌላቸው፣ በውጭ ድጋፍ ተንገልግዘው ነው የሚገዙ፣ ወይም ደግሞ ጨቋኝና አምባገነን፣ ወይም ደግሞ ለደጋፊዎቻቸውና ለራሳቸው እንጂ ለሀገራቸው ግድ የሌላቸው፣ ወይም ደግሞ የውጭ ምንዛሬ ገንዘቡን በተዘዋዋሪ ለራሳቸው ማካበቻና የሰረቁትን ገንዘብ ወደ ምዕራቡ ዓለም ባንኮች የሚልኩ ናቸው። ለምሳሌ እንደነ ፈርዲናንድ ማርቆስ ያሉ የፊሊፒንስ መሪ የነበሩ፣ እንደነ ሞቢቱስ ሰሰኮ የነበሩ ሰዎች እንደ ምሳሌ ይጠቀሳሉ በመጽሐፎቹ ማለት ነው። ወደ ሁለተኛው በእኔ አስተያየት ወደ ዋነኛው አወዛጋቢነት እንመለስና እነዚህ ድርጅቶች አበዳሪዎች ናቸው። አበዳሪዎች ገንዘብ የሚበደሩትም ሀገሮች ችግር የደረሰባቸውና ድሆች ናቸው። እነዚህ ድርጅቶችም የተቋቋሙበት ምክንያት ገንዘብ ለማበደር ነው። ይህ ማለት ደግሞ አንደኛ የእነዚህ ድርጅቶች የገቢ ምንጭ አራጣ ስለሆነ ሁልጊዜም ለማበደር አቆምቅመው ነው ይገኛል ማለት ነው። ሁልጊዜም እንደ ማንኛውም ባንክ ማለት ነው። እነሱ አለው በይህም ምሳሌ ጠቅፍላቸዋለሁ የቀረበ በቅርቡ ሆን ትንሽ ቆይቼ አሁን ልጠቅፍላቸው። ምናልባት የምትችሉ ከሆነ ዎል ስትሪት ጆርናል ያወጣው አንድ ጽሁፍ ነበር ኤዲቶሪያል ላይ በፈረንጅ አቆጣጠር በሚያዝያ 21 ቀን 2006 ዓመተ ምህረት እንግዲህ አንድ አመት ተኩል ሆኖታል ማለት ነው። አንድ አመት ከምናምን በዛ ያወጣው ምንድን ነው? አሁን ያወጣው ጋዜጣ ያወጣው ጽሁፍ ምንድን ነው? የዓለም የገንዘብ ድርጅት ማለት IMF የገንዘብ ችግር ፈጥሮበታል። ስራው ያለ በመስሪያ ቤቱ የሚሰሩ ሰራተኞችን መቀጠርና ማለት ሊያባርም ይፈልጋል። ምክንያቱ ምንድን ነው? ብዙ የሚበድሩ ሀገሮች በገንዘብ ድርጅት በገንዘብ ክሳራ የተነሳ የቸገራቸው ሀገሮች ስለሌሉ IMF ገንዘብ መስራት ስላልቻለ ነው አሉ። እና ይሄ በትክክል የተጻፈው ነው። ከፈለጋችሁ መረጃውን እኔ ፋክስ ካላችሁ ፕሪንት ማድረግ ስለማልችል ፋክስ ካላችሁ ፊክስን ከሰጣችሁ ፋክስን ከሰጣችሁ ፋክስ አደረግላችኋለሁ። እዚህ ያለ ነው። ይህ ምንድን ነው የሚያሳየው? እንግዲህ እንደ IMF ያሉ ድርጅቶች መኖር የሚችሉት ደሀ ሀገሮች መበደር ሲችሉ እና ደሀ ሀገሮች የበለጠ ድህነት ሲገቡ መሆን ማለት ነው። ይሄ እንግዲህ በዎል ስትሪት ጆርናል ላይ ሁሉ የቀረበ ነው። እና ሁለተኛ በእነዚህ ድርጅቶች ውስጥ የሚሰሩ ሰዎች ብድር ካልገፉ ስራ ስለማይኖራቸው በተቻላቸው መጠን ብድሩ መግፋት አለባቸው። እና አንዳንድ ጊዜም ብድር ሲገፉ ጉቦ ይሰጣቸዋል። በነገራችን ላይ ይህ የጉቦ ጉዳይ እንደ አውሮፓ አቆጣጠር በ1998 ዓመተ ምህረት እዚህ ሀገር ማለት አሜሪካ ውስጥ በጋዜጣና በቴሌቪዥን ተወርቶ ነበር። ራሴም የሰማሁት ነው። እንዲያውም የፐብሊክ ቲቪ አለ ማግኒል ለሚሳወር የሚባለው የሚቀርበው አንደው ያቀረበው በቴሌቪዥን ራሴ ያየሁት። እና አንዳንድ የአፍሪካ ሀገሮች ከዓለም ባንክ ብድር ለማግኘት የዓለም ባንክ የሚሰሩ ሰዎችን ጉቦ ሰጥተዋል ተብሎ ተነግሯል። አሜሪካ ስላወቀች አሜሪካ ለተወሰነ ጊዜ አሁን ተነግሮ አሜሪካን ስለሚያሳፍር እነዚህ ድርጅቶች የአሜሪካ ድርጅቶች ስለሆኑ አንድ ሳምንት አውርተው ቶሎ ዘጉት። እና ግን ይሄው እውነታ ነው ማለት ነው። በና አንድኛው ኢትዮጵያ ነች ይባላል እንግዲህ የተክል ይሁን አሁን አላቆም ያን ጊዜ ኢትዮጵያ የሚልወረው ሽኩቻ የሚልበረው ኢትዮጵያ ነበረች ይባላል። ሶስተኛ ቡድስ ያበድሩ ቃለ ስለሚሸጥ እቃ የሚሸጥላቸው አገሮችና ኩባንያዎች ይህ እንዲሳካ ይገፋፋሉ። እና ለሀገሪቱ አንዲት ሀገር ነው ከስትበደር እንዲሁ ገንዘብ አይደለም የሚሰጣት። ማንም ነው ገንዘብ ይሰጣት እርዳታ መባል ብድር ነው። ማንም እርዳታ የሚሰጥ የለም። እርዳታ ማለት እንደው ገንዘብ እኮ ማለት አይደለም። አንደኛ ነው ብድር ነው። ሁለተኛ ደግሞ እቃ መሸጥ እቃው ሲበደሩ እቃ ነው የሚገዙት ከአሜሪካ ኩባንያዎች ማለት ነው። እና ይህንም እቃው የሚሸጥላቸው ኩባንያዎች ብድሩን እንዲቀጥል ያደርጋሉ። ግፊቱ ብዙ ነው ለማለት ፈልጌ ነው። አራተኛ ደግሞ ከተወሰኑ አገሮች እቃዎች እንዲገዙና በግድ ከኛ መበደር አለባችሁ ብለው ያስገድዳሉ። ለምሳሌ ከአንድ አስራ አንድ አመት በፊት በኢትዮጵያ ነው አየር መንገድ ላይ የደረሰው ቅድም የተናገርኩት ማለት ነው። እና በሌላ ደግሞ ከላይ ነው የጠቀስኳቸው አራት ነገሮች የሚያሳዩት ቢኖር ብድሩ ጠቀመም አልጠቀመም መገፋት አለበት ማለት ነው። ለነው እንግዲህ እንደ ተጠቃሚዎቹ የወርልድ ባንክ ሰዎች የሚሰሩት IMF ውስጥ የሚሰሩ ሰዎች አሜሪካኖቹ ነው የውጭ ሀገር ሰዎች ስለሆኑ ይገፋል። እዛም ያሉ ሰዎች አንዳንድ ጊዜ ኢትዮጵያ ውስጥ ነው ያምን አፍሪካ ውስጥ ሌሎች ተመዳሪዎችም የነሱ በተለይ በስልጣን ላይ መቆየት ስለሚሆን መገፋፋት አለባት። ለኢትዮጵያ ህዝቡ ለአፍሪካ ህዝቡም ለሌላም ጠቀምም አልጠቀምም። እና ተመዳሪዎችን በሚመለከት ደግሞ የእነዚህ ድርጅቶች መኖር ምን ጊዜም ቢሆን ለማበደር አቆብቆበው ስላሉ በተመዳሪዎች ህሊና በተለይም በሙስና በማለት ኮረፕሽን በበዛባቸው ሀገሮች ላይ ግዴለሽነትን ያመጣል። ለማብራራት ያህል የትልቁ ነገር ነው እንደገና አበዳሪ እስካለ ድረስ አንቸገርም የሚል አስተሳሰብ ነው ያመጣል። የትልቁ ችግር ነው በእነዚህ ድርጅቶች በተለይ በIMF ላይ ኢንሹራንስ ነገር ነው። ያቺ ኢንሹራንስ ማለት በቃ ከኋላ ተደጋፊ ነው። ደጋፊ እስካለ ድረስ ምን አለ ቢበላሽ IMF ከኋላ ስለሚደግፈኝ ስለሚረዳኝ ምንም አይደለም ብሎ ቸልተኝነትን ያመጣል። እና ይህ ማለት IMF እና ወርልድ ባንክ እንደ መድህን ኢንሹራንስ ሆኑ ማለት ነው። የእነዚህ ድርጅቶች መኖር በስልጣን ነው መባለግን ያመጣል ማለት ነው። በኢንዶኔዥያ እና በታይላንድ የመጣው እንደዚህ ነው። በሜክሲኮም የደረሰባት እንደዚህ ነው ብሎ ተለግቧል። ብዙ የገንዘብ ችግር ያጋጠማቸው ሀገሮች እንደዚህ ባለ ብልግና ተጠምደው እንደነበረ በብዙ አዋቂዎች ተነግሯል እላቸዋለሁ። እና በአጠቃላይ ስታይ እነዚህ ድርጅቶች የሚያገለግሉት ነገም ሆነ ዛሬም ሲነጋ የዚህ ሀገሩን ሀብታሞችና ባንኮችና ገንዘቡ የሚሰጧቸውን ሀገሮች እንደ አሜሪካና እንደ አውሮፓ ሀገሮች ነው። በዚህም የተነሳ እነዚህም ችግሮች ለማስወገድ IMF ይፍረስ የሚሉ ብዙ አዋቂዎች ናቸው። ሶስተኛ በብድሩ ተጠቅመው ከችግሩና ከማጡ የወጡ አገሮች አሉን። የገንዘብ መንኮታኮትን ማለት ፋይናንሻል ክራይሲስ ማለት ነው። ችግሩ ከመድረሱ በፊት IMF የሚባለው ድርጅት አስቀርቶታል ወይ የሚል ጥያቄ መነሳት ይችላል። ለዚህ መልሱ እንግዲህ አንደኛ ብድሩ ከድህነት የሚያወጣ ቢሆን ኖሮ ተበዳሪ አገሮች ሁልጊዜም ተበዳሪና ለማኝ ባልሆኑ ነበር። ለአምሳ ለስልሳ አመት ማለት ነው። ይኸውና እነዚህ ድርጅት ከተቋቋሙ አምሳ ስልሳ አመት ሊሆን ነው። እና እስካሁን ድረስ ተበዳሪ አገሮች ሁልጊዜ ተበዳሪና እንዳው ድህነቱ ብድሩ በዝቶባቸው አሁን ዴት ሪሊፍ የሚል ብድሩን እንተውላችኋለን እያሉ ግማሹን መተው ጀምረዋል ማለት ነው። እና ተበዳሪ የነበሩ ውስጥ እነዚህ ድርጅቶች ተበዳሪ ነው አገሮች አብዛኞቹ ወደ ባሰ ድህነት ከመግባታቸውን በቀር እንዲያውም በጣም ስለበዛባቸው አሁን ነው እዳው እየተቀነሰላቸው ነው ይገኛል ይባላል። እዳው ተተቀነሰ ነው። ሁለተኛ ደግሞ የዲሃና የተበዳሪ ሀገሮች ኢኮኖሚ ከነው ከመርቀቁ የተነሳ በሀብታምና በዲሃ ሀገሮች ያለው የኑሮ ልዩነት በጣም ከፍ ብሏል። በነገራችን ላይ ይሄን በሚመለከት ጆርናል ኦፍ ኢኮኖሚክ ሊትሬቸር ኦኬ የሚለውና ደግሞ ፎሬን አፌርስ የሚባለው መጋዝን በቅርቡ አውጥተውታል። እና እኔ ብቻ የፈጠርኩት ሳይሆን አሁን በቅርቡ ይሄን ያዘጋጀሁት ያለፈው አመት ነበር። አሁን እነዚህ ጽሁፎች እንግዲህ ይሄን እውነታ ነው አቅርበውታል ማለት ነው። እና ይህም ማለት ዲሃው ወደ ድህነቱ ሀብታሙ ደግሞ በጣም ሀብታም እየሆነ መጣ ማለት ነው። በሀብታም ሀገሮችና በድሃ ሀገሮች ያለው ልዩነት ተባብሷል። በድሃ ሰዎችና በሀብታሞች ሰዎች ያለው ልዩነት ደግሞ እንደዚሁ በጣም ከፍ ብሏል። እና ታዲያ ብድሩ ጠቃሚ ከሆነ ለምን ድሃ ሀገሮች በበለጠ ድህነት ነው ይገባሉ የሚለው ጥያቄ ያስከትላል ማለት ነው። እንደውም ብድሩ አንዳንድ ሀገሮችን የበለጠ ድህነት አስገባቸው የሚሉ ብዙ አሉ። እና እነዚህ ነው በቅርባችን ኬኔት ሮጎፍ የሚባሉ ሰውዬ አዋቂ ለወርልድ ባንክ ለአይኤምኤፍ ይሰሩ የነበሩ ሰውዬ ለአይኤምኤፍ ነው መስለኛ የሚሰሩ የነበሩ በቢቢሲ ወርልድ ቢዝነስ ላይ የገለጹት ነው። እኔ ብቻ አልኩት ሳይሆን የገንዘብ መንኮታኮትን በሚመለከት ደግሞ ፋይናንሻል ክራይሲስ የሚባለው በእንግሊዝኛ በተለይ የዓለም የገንዘብ ድርጅት ማለት አይኤምኤፍ አዋቂ ነኝ ካለ አይቀር አገሮች ከችግሩ ላይ ከመድረስ ከመውደቃቸው በፊት ማስቀረት መቻል ነበረበት። እስከ ዛሬ 50 60 አመት የተማረው ትምህርት ካለ እነዚህን ማስቀረት ነበረበት። ይህ ጉዳይ ደግሞ ድርጅቱ የተቋቋመበት አንደኛው ምክንያት ስራው ነበር ነው። አንደኛው የተቋቋመበት ምክንያት እነዚህ እንዳይሆኑ የመገንዘብ መኮታኮት እንዳይደርስ የዋና መናር እንዳይመጣ ፋይናንሻል ክራይሲስ ማለት እንዳይመጣ ማድረግ ነው ነበር አንደኛው ስራው ይሆን ነበር። በዚህ ጉዳይ ላይ አዋቂ ነኝ የሚሉ ምሁሮች እንደሚጽፉት ከሆነ እንኳ አይኤምኤፍ ችግር ከማድረሱ በፊት ሊያቆመው ቀርቶ የገንዘብ ኪሳራ የደረሰባቸው አገሮች ላይ ችግሩን አባብዞባቸዋል ይባላል። እነ ከዚህ ከሚጠቀሰው አገሮች እንደ ሲንጋፖር፣ እንደ ሳውዝ ኮሪያ፣ እንደ ማሌዥያ ያሉ አገሮች ያላቸው የደቡብ ኤሽያ ሀገሮች ማለት ነው። እንደ ምሳሌ አሻፈረኝ ያሉ ሀገሮች ደግሞ በሚመለከት ያን የአይኤምኤፍ ፖሊሲ አንቀበሉም ያሉ ሀገሮች ነበሩ። አንዳንድ ሀገሮች ለምሳሌ የሚጫኑባቸው ጉዳዮች አንቀበልም፣ የእናንተ ምክር አንቀበልም፣ ምክራችሁ ጎጂ ነው ያሉ ሀገሮች የተበደርናችሁን ገንዘብ ቀስ በቀስ ስንችል እንከፍላለን። ሶስተኛ ደግሞ በሀገራችን የሚወጣው ከሀገራችን የሚወጣውን የውጭ ሀገር ሀብት ቁጥጥር እናደርጋለን፣ ካልሆነ ታክስ እንጨምርበታለን ያሉ ሀገሮች ነበሩ። እና ከነዚህ ሀገሮች ለምሳሌ ቺሊ በ1997ዎቹ ዓመተ ምህረት 74-75 ዓመተ ምህረት ገደማ ነው ማለት ነው። በማሌዥያ ደግሞ ማሌዥያ የምትባለው ሀገር በ1998 ዓመተ ምህረት ሩሲያ በ1998 ዓመተ ምህረት በአውሮፓ አቆጣጠር ነው። ደቡብ ኮሪያ በ1998 ዓመተ ምህረት ይገኙበታል። እምቢ አንቀበልም፣ የተበደርነው ገንዘብ ቀስ ብለን እንከፍላለን፣ ሀገራችን የገባ ውጭ ምንዛሬ እንቆጣጠራ ነው ያሉ ሀገሮች ነበሩ። እንግዲህ የሚገርማችሁ የእነዚህ ሀገሮች እና ሌሎችም ሀገሮች እንደ ታይላንድ፣ እንደ ኢንዶኔዥያ ያሉ ሀገሮች አብሮ ነው ችግሩ የመጣባቸው። እና ማሌዥያን ብንመለከት ለምሳሌ ማሌዥያ ይህን የአይኤምኤፍ ፖሊሲ አልቀበልም ብትልም የማሌዥያ ኢኮኖሚ ከሌሎቹ ሀገሮች የአይኤምኤፍ ፖሊሲን ከተቀበሉ ሀገሮች ጋር ሲወዳደር ቀድሞ ዳነ ከማለት አገገመ ኢኮኖሚ። የቺሊ ምንድነው እንዲያ ሆነ ታይ ገዘባት ነው አስቆጣጣሪ ያሏ ሲባት እንዲያለቹ አለ ቺሊ ምንድነው ቶሎ ነው ኢኮኖሚ አገገበ እና ይሄም የሚያሳየው ምንድነው የነዚህ ድርጅቶች ፖሊሲ ዋጋ እንደሌለው ነው። ሌሎቹ መሪዎች ትክክል መሪዎች ካሉ እሱ ነው የፈለጉት ማድረግ እንደሚችሉና የነሱም አገሪቱ ውስጥ ያሉ መሪዎች በትክክል ከተሰለፉ ህዝብ ድጋፍ ካላቸው የህዝባቸው እና ለሀገራቸው የሚጠቅም ነገር ማድረግ መቻላቸው ነው። በነገራችን ላይ ኤኮ አለው ወንድሜ።
አሁን
እናንተ ካላስቸገረ እኔ ለእኔ ችግር የለውም።
ጥሩ፣ እስካሁን ድረስ ከሩሙ ውስጥ ምንም አልሰማሁም። ከለርሶ ካስቸገረ ጥሩ
እቀጥላለሁ። እንደ እና በሌላ ደግሞ አምስተኛ ማቀርበው ኢትዮጵያና እነዚህ ድርጅቶች በሚመለከት እንደሚታወቀው ኢትዮጵያ ከነዚህ ድርጅቶች ጋር ልዩ ግንኙነት አለን ይላሉ። ይሄ በወርልድ ባንክ IMF መንትኖች ዌብሳይት ላይ የተጻፈ ነው። ኢትዮጵያ እና እነዚህ ድርጅቶች ትልቅ ግንኙነት አላቸው ወንድም ነው። ምክንያቱም ኢትዮጵያ የምትለው ነው የነዚህ ድርጅቶች የሚሏትም ታደርጋለች፣ መሪዎቻቸው ይቀበላሉ። ያወጡትም ልዩ ልዩ ፖሊሲዎች አንዳንዶች የሚያደናግሩ ናቸው፣ ብዙ ናቸው። ለምሳሌ ስትራክቸራል አጀስትመንት ኤች አይ ፒ ሲ ኢኒሽቲቭ፣ ፖቨርቲ ሪዳክሽን፣ ሰስቴነብል ዲቨሎፕመንት፣ ብዙ ነገሮች አሉ። እየተለዋወጡ አዳዲስ ፖሊሲዎች ሲወጡ ኢትዮጵያ እነዚህም ፖሊሲዎች እነዚህ ድርጅቶች የሚያወጡትን ድርጅት ተቀባይ ነች እንዲያለች እና በአንዳንድ ሰዎች አስተሳሰብ ከሆነ ደግሞ ኢትዮጵያ እነዚህ ድርጅቶች የሚያወጡትን እና የሚቀያዩትን መረጃውን መመሪያዎች መሞከሪያ ነች ይላሉ። እና ድሀ መሞከሪያ ሲሆን በጣም ይገርማል። በሌላ በኩል ደግሞ ኢትዮጵያ ከእነዚህ ድርጅቶች በሚሰጠው ብድር ተጠቃሚ አትሆንም በአጠቃላይ። ምክንያቱም በአጠቃላይ ኢትዮጵያ ተጠቃሚ አትሆንም፣ ምክንያቱም ኢትዮጵያ ያዘዟትን እስካደረገች ድረስ የምትጠቀምበትን ማድረግ ስለማትችል ነው። በሌላ ደግሞ ኢትዮጵያ በአቅሟ ደካማና ለማኝ ስለሆነች ከነዚህ ከባድ ትልቅ ድርጅቶች ጋር ስለ አራጣው ጉዳይም ሆነ ስለ ገንዘብ አከፋፈል ልትከራከር አትችልም። እነሱ የሚሉትን አድራጊ ስለሆነችን ተጠቃሚ አትሆንም። ሌላ ደግሞ አሁን ያለው መንግስት የህዝብ ድጋፍ ስለሌለው ደካማ ነው። ስለዚህም የሀያላን መንግስት ድጋፍ ለማግኘት እነሱ የሚፈልጉትን ማግኘት ስለሚፈልግ እነሱ የሚፈልጉትን መቀበል አለበት። እንዲህ ከሆነ ኢትዮጵያ በብድሩ ተጠቃሚ አትሆንም። ሌላው ደግሞ ኢትዮጵያ ውስጥ ሙስና ማለት ኮረፕሽን፣ ጉቦ ማለት ነው፣ ስለበዛ ከእነዚህ ድርጅቶች የሚመጣው ብድር በትክክል ስለማይሰራበት ነው ባክኖ ይቀራል። በሌሎች ሀገሮች የታየውም ይህ ሀቅ ነው። ኢትዮጵያ ተጠቃሚ አለመሆኗን ለማረጋገጥ ደግሞ አንደኛ ምንም እንኳ ብድሩ ነው ቢግበሰበስም በየጊዜው ኢትዮጵያ በበለጠ ወደ ድህነት መግባቷ ነው። ሌላው ደግሞ በመንግስት ስር ይተዳደሩ የነበሩ ኩባንያዎች ያለ አግባብ ሲሸጡና ሲመነዘሩ እነዚህ ድርጅቶች አለመቃወማቸው፣ ሶስተኛ ደግሞ በቅርቡ ቅድም እንደገለጹት በእንግሊዝ ሀገር የታትመው የወጡ መጽሔቶች እንዲያቀርቡት እንደገለጹ ከሆነ ብዙ የኢትዮጵያ መንግስት አባላት የሆኑ ሰዎች ሀብታቸውን ወደ ምዕራቡ ዓለም በተለይ ወደ እንግሊዝ አገር ከመቼውም በበለጠ ማስገባታቸው ማሸሻቸው እየታወቀ እነዚህ ድርጅቶች ይህን አታድርጉ ብለው አለመቆጣታቸው፣ ገንዘቡን ከየት አመጣችሁ ብለው አለመቃወማቸው ምሳሌዎች ናቸው። ሌላው ደግሞ ብድር አንሰጥም ብለው አሁን እንደገና ብድር መስጠታቸውን የምናስታውስ ነው። እንደምታወቁት በሁለት ሺህ አምስት እንደ አውሮፓ ቀጠሮ ኢትዮጵያ አምስት ምርጫ ከሆነ መንግስቱ ያው ውዝግቡን ታውቁታላችሁ። ይሄ ሰው ያን ጊዜ ውጭ ኢትዮጵያዊ ወርልድ ባንክንና አይኤምኤፍን ስለከሰሳቸው ስላዋከባቸው ገንዘቡ ቀንሰው ነበር፣ ዋል ሰጥም ብለው ነበር። ከላይ ከተጠቀሱት እንደጠቀስኩት የእነዚህ ድርጅቶች ዋና የገቢ ምንጭ ድሀና ድሀና በገንዘብ ችግር መንኮታኮት ማለት ነው ክራይሲስ የደረሰባቸው አገሮች ናቸው። ማለቴም ያላቸውን ገንዘብ ካላበድሩ መኖራቸው ያጠራጥራል። እና ስለዚህ ነው ወደ ኋላም አይልም ከማበደር ከመግፋት። ብድር ካልገፉ ጫና ማድረግ አይችሉም። ደግሞ ለጫናውም ሲሉ ነው ብድር መስጠት አለባቸው። እንኩ ብለው የሚፈልጉትን ማድረግ ማለት አለባቸው። አለዛ አንድ ነገር ካልሰጡ ጫና ማድረግ አይችሉም። ጫና ካለ ብድሩን ካልገፉ እቃ መሸጥ አይችሉም። ብድር ካልገፉ ስራ ማጣትም ይመጣል። በአይኤምኤፍ እና በወርልድ ባንክ የሚሰሩ ሰዎች ስራቸውን አንዳንዶቹ ያጣሉ። ስለዚህ ነው ይሄ የሚያሳየው እነዚህ ድርጅቶች አጋጣሚ ካልፈቀደላቸው በስተቀር ሁልጊዜም ያበድራሉ ማለት ነው። ተበዳሪ ከሌለች ነው ችግር ያጋጥማቸዋል ማለት ነው። ስለዚህ ሀሳባቸውን ቢለዋወጡ ሊገርመን አይገባም ማለቴ ነው። እና እንዲያውም እንደሚታወቀው በምርጫው ጊዜ እና ከዚያም በኋላ የመለስ መዘናዊ መንግስት ከስልጣን ላይ ቆይ ይችላል የሚል ጥርጣሬ ስለነበራቸው ከተቃዋሚ ሀይሎች ጋር ምናልባት ስልጣን ከወሰዱ ብለው ነው እንግዲህ ተቃዋሚዎች ለማበርና ወይም ያበሩ ለማስመሰል ነበር ገንዘብ አንሰጥም አናበድርም ያሉት። ከዛ በኋላ ደግሞ ይኸው አግያግበሰበሱ መስጠት ጀምረዋል። እንደሚታወቀው እነዚህ ድርጅቶች ሁልጊዜም ከአሸናፊ ጋር ነው ማበርን የሚፈልጉ። አሸናፊን ይወዳሉ። ስለዚህ አሁን ያለው መንግስት አሸነፈ ስለመሰላቸው ያው ገንዘብ መስጠታቸው መስጠት ማለት ነው ማበድራቸው አይቀርም ማለት ነው። አሁን ግን እኔ እንደሚታየኝ አንደኛ የመለስ መንግስት እንደ ዚምባብዌው መንግስት በሀይል እየገዛ ሊቆይ ይችላል የሚል አዝማሚያ የያዙ ይመስላሉ። ማለት ሙጋቤ ለምሳሌ የዚምባብዌው መሪ ሙጋቤ ምንም ነው የህዝብ የሚደገፋቸው የለም፣ ግን ህዝቡን በሀይል ነው እየገዙ ነው ያሉ። እና የመለስ ዜናዊ መንግስትም እንደ በዚህ አይነት ስልጣን ላይ መቆየት ይችላል ብለው የወሰኑ ይመስላል። ሁለተኛ የተቃዋሚ ሀይል አሁን ደክሞ ተሰበጣጥሮ ራሱን በራሱ እየተባላ ስለሚታይ የኢትዮጵያ ህዝብ ቁጣውም በከፊል ስለበረደ ቢያንስ ከምርጫው በኋላ ጋር ሲተወዳደር ማለት ነው በሀይል ብዛትም ሊሆን ይችላል። እንግዲህ አሁን ብድሩን መግፋት መረጡ እነዚህ ድርጅቶች እና መንግስቱን ለመጉዳት ስንል የኢትዮጵያን ህዝብ አንጎዳም ይላሉ። ደግሞ እነሱ አሁን እንደሚታወቀው ይህ ያልጡባ ነው አድርገው ነው ምክንያት አድርገው ብድሩን መግፋት አለባቸው። ምንጊዜም የሀገሪቱ መንግስት ካልተጻረራቸው በስተቀር ማለት ነው። በሌላው ደግሞ የአዲሱ ዓለም ባንክ ገዢ የነበሩት ሚስተር ወልፎቪዝ የሚባሉ ወደ ኢትዮጵያና አንዳንድ የአፍሪካ ሀገሮች በቅርቡ ጎብኝተው ነበር ያለፈው አመት። እና አንደኛ ሚስተር ወልፎቪዝ እንደሚታወቁት አዲስ ሲሾሙ እኔ በስልጣን እስካለሁ ድረስ የማተኩረው በአፍሪካና በሌሎች ድሃ ሀገሮች ላይ ነው ብለው ነበር ለጋዜጠኞች የገለጹት። ይህን ያሉበት ምክንያት አለ። ይኸውም ይህ ሁሉ ብድር ከአርባ አምሳ ስልሳ አመታት ሲፈለፈል ቆይቶ ድህነትን በማስወገድ ረገድ ምንም ጠቀሜታ ስላልተገኘ እነዚህ ድርጅቶች ላይ ሀፍረት ስለመጣ ነው። ሀፍረቱን ለመሸፈን በተግባር ባይሆንም እንኳ ባፋቸው እየደለሉ ለድሃ ቁመና ለማለት ስለሚመቻቸው ሁለተኛ ሚስተር ወልፎቪን ኢትዮጵያን ብቻ ሳይሆን ሌሎችንም የአፍሪካ ሀገሮችን ጎብኝተዋል። እንደምታውቁት ለጉብኝት የመረጧቸው ሀገሮችን ደግሞ ስንመለከት በጣም ድህነት ያጠቃቸውና ብድሩን አሜን ብለው ለመቀበል የተዘጋጁ ያቆበቁቡ ሀገሮች ናቸው። ሶስተኛ ሚስተር ወልፎቪዝ እነዚህን ድሀ ሀገሮች ሲጎበኙ ከድሀ ጋር ሆነው ፎቶ ይነሳሉ፣ ፎቶግራፍ ይነሳሉ። ከድሀ ጋር ፎቶ ሲነሱ ደግሞ እንዲያው ህዝብ ድሀ ወዳድ ሰው ብለው እንደው ስማቸውን ያከብርላቸዋል። እና ለድሀው አስበው ሰው ለራሳቸው ነው ማለት ነው። ለምሳሌ ሚስተር ወልፎቪዝ በአቅመህ ነው በአቋማቸው የቀኝ አክራሪ ስለሆኑ ይህንኑ ገመናቸውንም ይሸፍንላቸዋል። በጣም አክራሪ ናቸው። የኢራቁንም ጦርነት ከፈጠሩት አንደኛው ሰው ናቸው እንደምታውቁት። እና ሩህሩህና ለዲህ ሀሳቢ አዲሱ የዓለም ባንክ ገዢ እንዲባሉ ያደርጋቸዋል። የድርጅታቸውንም ገመና ይሸፍናል። ይህ ማለት ደግሞ በሚስተር ወልፎቪዝ የተጎበኙ ሀገሮች ኩራት ሳይሆን ሀፍረት ሊሰማቸው ይገባል። በተለይ የእነዚህ ሀገር መሪዎች ኩራት አይደለም ሀፍረት ነው። እና ሚስተር ወልፎቪዝ የሄዱበት ምክንያቶች እነዚህ ናቸው። ስለዚህ እነዚህ የሚያሳፍሩ ሁኔታ ስለዚህ አሳፋሪ ነው እንጂ እንደ ትልቅ ነገር አይደለም የሚነገረው። ኢትዮጵያ ውስጥ የቀረበው ግን እንዲያው እንደ ትልቅ ነገር ኢትዮጵያ ተመርጣ በትልቅ ነገር ተመጣ እንደጎበኟት ነው የተደረገው። እና ሚስተር ወልፎቪዝ የፖለቲካ ምሁር ናቸው እንደምታውቁት። ደጉንም መጥፎውንም ያውቃል፣ አዋቂ ናቸው። በተለይም በሙስና ማለት በጉቦ የተነሳ የተበላሸ ሀገር ኮረፕሽን ማለት እድገት እንደማያመጣ ያውቃል። ብድሩም ፋይዳ ቢስ እንደሆነ ያውቃል። ኢትዮጵያ ውስጥና ነው ከኢትዮጵያ ሙስና ከበዛባት ሀገሮች ጉቦ ከበዛባት ሀገሮች አንዷ ስለሆነች ብድሩ አይሰጥሽም እንደማለት ፋንታ ይኸውና ሊለግሱ እየሮጡ ሆኑ። እና ብድሩ ብዙ ጠቀሜታ ስላላመጣ እንዲሁም ጉዳትም ስላለው እንደገና መታየት አለበት በማለት ብዙ አዋቂዎች ይናገራሉ እላቸዋለሁ። ይህ እንግዲህ መንደርደሪያ ነው የቀረው። ከዛ አቆማለሁ። ጥያቄና መልስ ካለ እመልሳለሁ። እናመሰግናለሁ።
እሺ፣ በጣም እግዚአብሔር ይስጥልን ዶክተር ሰይድ። መቼም በጣም ብዙ ብለዋል፣ ብዙ አስተምረውናል። ወደንም ጠላንም የኢኮኖሚ ነጻነታችን ለነጻነት ለዲሞክራሲ ከምናደርገው ትግል በተለይም ደግሞ ሀገራችንን የሚወክሉ ሰዎች የሀገራችንን እውነተኛ ፍላጎት ማሟላት የሚችሉ በዲሞክራሲ በተመሰረተ ስርዓት ላይ መሆን እንዳለበት በደንብ አድርጎ የሚያስረግጥልን ነው። በጣም አድርገን ነው የምናመሰግነው። የሚቀጥለውን ጥያቄ ምንሽር መጠየቅ ትችላለህ። ማይኩ ለምንሽር።
ኦኬ፣ ታንክ ዩ አቶ ሰውዬ። በመጀመሪያ ዶክተር ሰይድ እንኳን ደህና መጡ እላለሁኝ። እንግዲህ የእኔ ጥያቄ አሁን አቶ ሰውዬው አንስቶት ከነበረው አንዱ ነበረ፣ ያው መልሰውታን። ነገር ግን እንዲያው ከወርልድ ባንክ አንድ ጥያቄ ላንሳ። ወደ ሌላው ጥያቄ ከመሄድ በፊት የወርልድ ባንክ ፕሬዚዳንት እስካሁን ድረስ ከተቋቋመ ጀምሮ የሚሾመው በአሜሪካ ነው፣ አሜሪካዊ መሆን አለበት። ይሄ ለምን ሆነ? ምንድን ነው ምክንያቱ?
ኦኬ።
እንግዲህ ሌላው ጥያቄ ሶስተኛው ጥያቄ ይሄ ግሎባላይዜሽን ለሶስተኛው ዓለም የሚያመጣው ጥቅም ጉዳቱ ምንድን ነው? በዚህ በግሎባላይዜሽን የተጠቀሙ የሶስተኛ ሀገር አሉ ወይ? ሶስተኛው ጥያቄ ወደ ኢትዮጵያ ነው መወስደውት። በመጀመሪያ ደረጃ በዛች ሀገር ላይ የተረጋጋ የፖለቲካ ኮንዲሽን እስከሌለ ድረስ ምንም አይነት የኢኮኖሚ እድገት ሊኖር አይችልም የሚል እምነት አለኝ። ስለዚህ ወያኔ እስከነ ቅራቁምበው ድረስ መወገድ አለበት ነው የኔ የፖለቲካ አቋሚ። ጥያቄ ምንድነው? ወያኔ ከተወገደ በኋላ ኢትዮጵያ ምን አይነት የኢኮኖሚ ፖሊሲ ብትከተል እድገቷ ሊፈጥን ይችላል? የተለያዩ የኢኮኖሚ ፖሊሲዎች አሉ። ሚክስድ ኢኮኖሚ፣ ፍሪ ማርኬቲንግ፣ የተለያዩ እንትኖች አሉ። ኢትዮጵያ የትኛውን ብትከተል ከወያኔ በኋላ እድገቷ ሊፈጥን ይችላል? እነዚህ ናቸው ጥያቄ። አመሰግናለሁ።
እሺ ዶክተር፣ እንግዲህ ያው ሶስቱን ጥያቄዎች የመጀመሪያው የዓለም ባንክ ፕሬዚዳንት ለምን ከአሜሪካ ብቻ ይሆናል? የሚቀጥለው ስለ ግሎባላይዜሽን ጥቅሙ ወይ ጉዳቱ ለሶስተኛው ዓለም፣ ከዛ በኋላ በእርግጥ በሀገራችን ያለው የፖለቲካ ለውጥ በተለይ ወያኔ መቀየር እንዳለበት ጥያቄው ይስማማሉ። ግን ከዛ በኋላ ወይ ከወያኔ በኋላ ምን አይነት የኢኮኖሚ ፖሊሲ ልንከተል ይገባል?
ሶስቱም ጥያቄዎች ቀላል ናቸው። ማስተምርባቸው ኤሪያዎች ስለሆኑ መልሳለሁ በሰፊው ባጭሩ። የወርልድ ባንክ መሪ አሜሪካ ናቸው። ያ የኢንተርናሽናል ሞኔታሪ ፈንድ ደግሞ የአይኤምኤፍ መሪ የሚሆኑት ያው ከአውሮፓ ነው የሚወጡት። አንዳንድ ጊዜም ከሌላ ሀገር ይወጣሉ። ይህ በህግ የተጻፈ አይደለም። በነገራችን ላይ አይኤምኤፍ እና ወርልድ ባንክ ሲቋቋሙ በህግ ላይ ተጽፎ አይደለም፣ ካስተም ነው ማለት ባህል፣ እንደ ባህል ተደርጎ ያው የተጀመረ ስለሆነ በዛ የሚሄድ ነው። አሁን በነገራችን ላይ ሚስተር ወልፎቪዝ የሚናገሩት ሙስናን እዋጋለሁ ነበር ያሉት እና እሳቸው ያው ሙስና ላይ ገብተው ስለተገኙ ተባረሩ። እና ይሄ አሜሪካኖች እንዲያውም አሜሪካ እነዚህ ሰዎች የምትሸበው የፖለቲካ ሰዎች ናቸው እንጂ የኢኮኖሚ አዋቂዎች አይደሉም። እና በተለይ እነዚህ ድርጅቶች ላይ እነዚህ ድርጅቶች ላይ የሚመሩ ሰዎች ኢኮኖሚስቶች እና ወይ ቢዝነስ ሰዎች መሆን ነበራቸው፣ ግን የፖለቲካ ሰዎች ናቸው እስካሁን ድረስ። እና አስቸጋሪው ደግሞ አሁን ለእነዚህ ድርጅቶች መኖርና መቋቋም መጥፎነት አስቸጋሪው ይሄ ነገር ነው። መሪዎቹ የኢኮኖሚ አዋቂዎች ሳይሆኑ የፖለቲካ ሰዎች ናቸው። እና ምናልባት ይሄ የነዚህ ሰውዬ ነው ሚስተር ወልፎቪዝ በስካንዳል ላይ መሆናቸው ማለት ውርደት ላይ ስለቀረቡ ምናልባትም ሌሎች ሀገሮች በተለይ ኤውሮፓውያኖች ገፋፍተው ምርጫው ካሁን በኋላ የሚሸሙት ሰው አሜሪካዊ ሳይሆን አሜሪካ መሆን ሌላ ሰው የአዋቂ መሆን አለበት ይሆናል ብለው ነበር። እስካሁን ድረስ ግን አሜሪካ ይሄ እንዳይሆንባት ስለፈለገች ትንሽ ያለ የሚል ሰው አቅርበዋል። ይኸውም ሚስተር ዞልክ የሚባሉ ናቸው። ዞልክ የሚባሉት ህግ የሚያውቁና ኢኮኖሚም የሚያውቁ ናቸው ትንሽ በመለስ የሚሆን እና ብዙ ታዋቂነትን በዓለም ላይ በንግድ ላይ ታዋቂነት ስለነበራቸው አሁን ያን ነገር በዓለም ባንክ ላይ ጫጫታው ቀንሷል። እና ብዙ ሰው ሀሳብ ነበረው ምኞት ነበረው ምናልባት ይለወጣል ተብሎ፣ ይኸው እንግዲህ አሜሪካ ይህን ሸፋፍና ታልፋለች ማለት ነው። ህበ ነገራችን ላይ እንደው ዝም ብሎ እንደው ጫጫታ ነው እንጂ የወርልድ ባንክ ገንዘብ አብዛኛው የአሜሪካ ገንዘብ ነው። አብዛኛው ማለት ቪቶ ፓወር አላት አሜሪካ በወርልድ ባንክ መሆነ በአይኤምኤፍ ላይ። በአይኤምኤፍ ህግ መሰረት ለምሳሌ አንድ ትልቅ ነገር ህግ ልተላለፍ ከተፈለገ 87% አገሮች ነው ማጽደቃላቸው። ከዚህ ከመቶው ድምፅ ላይ አሜሪካ 17 ድምፅ አላት፣ 17 16 18 ድምፅ አላት። ስለዚህ አሜሪካ ኖ ካለች አይሆንም ካለች አለቀ፣ ቪቶ ሆነ ማለት ነው። ስለዚህ ወደንም ጠላንም አሜሪካ ነች ብሎ ያቋቋመቻቸውም የአሜሪካ ነው። ገንዘቡም የሚሰራው አብዛኛው የአሜሪካ ነው። በቃ ምንም መውጫ መውረጃም የለንም። በተለይ አይኤምኤፍ ጉዳቱ እንጂ ጥቅሙ ስለማይበዛ ብዙ አዋቂዎች፣ እኔ ብቻ ሲሆን ብዙ አዋቂዎች ሚስተር ሬጋን ፕሬዝዳንት ሬጋን አገለገሉ ሚኒስትር የነበሩ የፋይናንስ ሚኒስትር የነበሩ ጆርጅ ሹልዝ የሚባሉ ሁሉ የተናገሩት ነው መጥፋት አለበት የሚል ደረጃ ላይ ደረሱት። ግን መጥፋት አልቻለም። ምክንያቱም አሜሪካ እንደው አንዳንድ መሪዎችም እንደገና በአይኤምኤፍ ላይ ነው ወሬ ቢያወሩ መልሰው አገሪቷ እንዲጠቅም ስለሚያደርጉ የእነሱን ፍላጎት ማድረግ ነው የሚችል ድርጅት እስከሆነ ድረስ ዙረው ነገም ሆነ እሱን አያጠፉትም። ስለዚህ ዋጋ ያለንም ስለዚህ እንደ ውጭ ሀገር ብቻ ነው የኛ ነገር ማለት ነው። በጣም የሚያሳዝነው ነው። ስለዚህ እንደው አገሮች እያንዳንዳቸው አገሮች የራሳቸው ውሳኔ ወስደው ጥንካሬ ካላደረጉ ከእነዚህ ድርጅቶች ጋራ ከእነዚህ ድርጅቶች ጥቅም ይገኛል ማለት አስቸጋሪ ነው። ሁለተኛ ደግሞ መሪውንም መቀየርም ያስቸግራል አሜሪካ ካልፈለገች ማለት ነው። እና ይሄ ለዚህ መልሱ ቀላል ነው ማለት ነው። አሜሪካ ነው ሁሉ ድርጅቱም የአሜሪካ ነው፣ ወደድንም ጠላንም አሜሪካ ፈለገችም ታደርጋለች ማለት ነው። ሌላው ደግሞ የግሎባላይዜሽን ግሎባላይዜሽን ጥቅሙን እና ጉዳቱን በሚመለከት በነገራችን ላይ ሁለት ሶስት ጽሁፎች ወጥተዋል አሁን በቅርቡ ጥናቶች ማለት ነው። ብዙ ናቸው አክቹዋሊ፣ ግን በቅርቡ የወጡ ናቸው። አንደኛው በጆርናል ኦፍ ኢኮኖሚክ ሊትሬቸር የሚባለው በኢኮኖሚክስ ላይ ነው የሚወጣው መጽሔት ነው ወይም ምንድን ነው የሚባለው ጆርናል ማለት ነው። በ2006 ዲሰምበር ላይ የወጣ ነው እና አሁን ግን በቅርቡ ነው እኛ ላይ የደረሰን። በቅርቡ ነው ሁለት ወር በፊት ነው እኛ የደረሰን እያንዳንዳችን። እና ያቀረበው ይሄ ጥናት ያቀረበው ምንድን ነው ግሎባላይዜሽን ከጥቅሙ ልቅ ጉዳቱ ይበዛል በተለይ ለደሀ ሀገሮች። እና ጉዳ በቅርቡ ያቀረቡት የቀረበ የግሎባላይዜሽን ጉዳቱ ሁለት ነው ትልቁ ነው። አንዱ ቅድም እንደጠቀስኩት በሀብታም ሀገሮችና በደሀ ሀገሮች ያለው ልዩነት የኑሮ ልዩነት እንዲባባስ አድርጓል። ከማባባሱማ ልዩነቱ እንዲራራ ከማድረጉም የተነሳ ቅራኔን እየፈጠረ ያለው አንዳንዶቹ እንደሚሉት ከሆነ እንደ ነው አሁን ያለው በጦርነት በአሜሪካና በሌሎች ሀገር ያለው ጦርነትም ነው በሚድል ኢስት ያለው ነው ይህን አልከዲያ ሳይቀርም ነው ያለው ቅራኔም የፈጠረው እሱ ነው ይባላል። እንደው አንዳንዴ እሱ የሚያስታክካሉ በነገራችን ላይ። ስለዚህ በሀገሮች ላይ በእያንዳንዱ ሀገሮች ላይ ያለ በተለይ በዌስተርንና በሌሎች ሀገሮች ያሉን ሀገር በምዕራቡና ምዕራቡ ባልሆኑ ሀገሮች ያለውን ቅራኔ አፋፉሟል ይላሉ። ይሄ ቀረበ ነው። ሁለተኛ ደግሞ በእያንዳንዱ ሀገሮች በሚኖሩ ሰዎች መካከል በሀብታምና በደሃው በኩል ያለው ልዩነት በጣም ተባብሷል። በተለይ በተማረውና ባልተማረው እንደ አሜሪካ ባሉ ሀገሮች በጣም በተማሩና ሀገሮችና በተማሩ ሰዎችና ባልተማሩ ሰዎች ያለው የኑሮ ልዩነት ተባብሷል። ኦኬ እና ማለት የህይወት ልዩነት የገቢ ምንጭ በጣም ልዩ ነው። ለ30 አመት ሆኖ እንግዲህ በአሜሪካ ውስጥና በአውሮፓ ውስጥ ያለው እና ይሄ ደግሞ በእያንዳንዱ ሀገር ውስጥ ቅራኔን ፈጥሯል። በእያንዳንዱ ህዝብ መካከል እንደ ኢትዮጵያና ባሉ ሀገሮች ግን ተጠቃሚዎች በስልጣን ላይ ያሉና አፈቀላጤዎች በሙስና ላይ የተበከሉ ሰዎች ስለሆኑ በእነዚህ ሰዎች በተጠቃሚዎችና በሌሎቹ ደግሞ በደሃው መካከል ትልቅ ቅራኔን ፈጥሯል። ይሄ ደግሞ ወደፊት ኮንፍሊክት ማለት ቅራኔን እነከሆን በጣም ግጭትን፣ ጦርነትን፣ መገዳደልንም የበለሰ ያመጣል የሚል ነው ያቀረበው። እና ይሄ የቀረበው በጆርናል ኦፍ ኢኮኖሚክ ሊትሬቸር ነው። በሌላ ደግሞ ፎሬን አፌርስ የሚለው መጋዚንም አብዛኛው ትልቅ ሰዎች ናቸው የሚጽፉበት። ኢኮኖሚክስ አይደለም ግን ኢኮኖሚክስም ፖለቲካ ነው የሚያወራው ነገር እና በሱም የቀረቡት እንደዚህ ነው። በዎል ስትሪት ጆርናልም እንደዚሁ በቅርቡ የወጣ ነው እና ይሄ ቦሉስ ጆርናል የወጣው ጋዜጣ ይሄንኑ ያቀረ ነው። ኢኮኖሚስት የሃርቫርድ አስተማሪዎች ናቸው ያቀረቡት። የሃርቫርድ ምሁሮች ሃርቫርድ ዩኒቨርሲቲ የሚያስተምሩ ምሁሮች ናቸው። ይሄን ሁለት ሴቶች ናቸው ይሄን ጽሁፍ አጥንተው ያቀረቡት እና ይሄን ደግሞ ወርስት ጆርናል የሚለው የሚባለው መጋዚን ይሄንኑ አቅርቧል። ከፈለጋችሁ እሱንም እጄ ላይ ስላለ በነገራችን ላይ ፋክስ አደረግላችኋለሁ ከፈለጋችሁ ይሄንኑ ፋክሳችሁን ብለክ ትችላላችሁ። ስለዚህ ግሎባላይዜሽን እንደ አሜሪካ ላሉ አገሮች ውስጥ ያለው በጠቅላላ ሲታይ እንደ አሜሪካ ላሉ አገሮች ግሎባላይዜሽን ምናልባት ከጉዳቱ ጥቅሙ ሊበዛ ይችላል። ለአገሪቱ ጠቅላላ ሲታይ ግን በሌላ በኩል ደግሞ በደሃውና በሀብታሙ በኩል ያለውን ቅራኔ ደግሞ አባብሶታል። ከሱ በስተቀር በኢኮኖሚ ግን እንደ አሜሪካ ላሉ ሀገሮች ግን ጠቃሚ ነው። ጠቅላይ ይሄ እንደ ግሎባላይዜሽን ብዙ ግን በሌሎች ሀገሮች ግን ጉዳት ነው እና ይህን የምለው የፈጠርኩ ሳለ በዚህ በጠቀስኳቸው መረጃዎች ላይ ማየት ትችላላችሁ። ስለዚህ ይህን ደግሞ የወርልድ ባንክ በነገራችን ላይ መጽሐፍ ጽፏል በ2005 ላይ እና እነሱ እስከ ዛሬ ድረስን አገሮችን ይህን ተከተሉ፣ ይህን እምላቸው ተከተሉ፣ ይህን ተከተሉ፣ ይህን ፖሊሲ ተከተሉ እምላቸው ሰዎች ትክክል አይደለም ብለው በወርልድ ባንክ መጽሐፍ ጽፈዋል። ይህንን በሚመለከት ደግሞ አንዲ ሮድሪክ የሚባሉ የሃርቫርድ ምሁር ኢኮኖሚስት ይህንኑ ዝርዝር ጽፈዋል በጆርናል ኢኮኖሚክ ሊትሬቸር የሚባሉ ይሄ ታይትሉ ማለት በዚህ ላይ ደግሞ ዋናው ከፈለጋችሁ ጉድባይ ዋሽንግተን ኮንሰንሰስ ሄሎ ዋሽንግተን ኮንፊውዥን በሚል እንትን ርዕስ ነው ያቀረቡት። እነሱንም ማየት ትችላላችሁ ማለት ነው። ስለዚህ ግሎባላይዜሽን ለድሀ ሀገሮች ከጥቅሙ ይልቅ ጉዳቱ በዝቷል። ይሄ ነው እንግዲህ እውነታዊ ስለሆነ ከዚህ የሚጨነው በዝግ ነው ጨምረው የለኝም። የኢትዮጵያን ኢኮኖሚ በሚመለከት ዋካንደር ኢኮኖሚ የሚባለው የኢትዮጵያ ሚክስድ ኢኮኖሚ የሚባለው ነገር ብዙ ነው። በነገራችን ላይ ምናልባት ከኖርዝ ኮሪያ በስተቀር የቀረው ሁሉ ሚክስድ ነው። ምና ኢቨን እንትን ኖርዝ ኮሪያም እንደው ፒውር ሶሻሊስት ኮሚኒስት አይደለም፣ እሱም ጥሩ አይደለም። ሌላው ጠቅላላው ሚክስድ ነው እና እንግዲህ ዲግሪው ነው የሚለያየው እንጂ ሁሉም ሚክስድ ነው። አሜሪካም ፒውር ካፒታሊስት አይደለም። ጀርመንም ምናልባት ጀርመንና አሜሪካ ምናልባት ወደዛ ይጠጋሉ። ግን አውሮፓ አንዳንድ ሰዎች በአሜሪካ አስተያየት አውሮፓ እንደው ሶሻሊስት ናቸው እና ሚክስድ የሚባለው ነው ኢኮኖሚ እንደ ዝም ብሎ ትርጉሙ አስቸጋሪ ነው። ምክንያቱም በብዙ አይነት ሊተረጎም ስለሚችል ማለት ነው። ማተር ኦፍ ዲግሪ ነው እና የኢትዮጵያ በሪ አባባል ሌሎቹ ነው የሌሎች ፓርቲዎችም ለምሳሌ ዴሃፓ ፕሮግራም አይቻለሁ፣ ሌሎችም አይቻለሁ ሚክስድ ኢኮኖሚ ነው ብለው ነው የሚገፉት። በእኔ አስተያየት ግን ሚክስድ ኢኮኖሚ እንደ አውሮፓ እንደ ለምሳሌ እንደ ስዊድን እንደ ስካንዲኔቪያን ሀገሮች አሉ ማካሄድ ይቻላል። በእውነቱ እዛ ለመድረስ ግን የኢትዮጵያ ኢኮኖሚ በአንድ በኩል በቃ መሰበር አለ። መሰበር ማለት ወደ በተለይ ፕራይቬታይዝ መደረግ አለበት፣ ወደ ፕራይቬት መቀየር አለበት። በመጀመሪያ የመንግስት ዋናው በእኔ እንግዲህ የኔ ራሴ አስተያየት ነው፣ የመንግስት ዋናው ሙያው ነገሮቹ በትክክል እንዲሰሩ ህግ ማውጣት፣ በሙስና እንዳይስፋፋ ደግሞ ምሳሌ ማሳየት፣ አንዳንድን የሚያስፈልጉት የሀገር ለሀገር የሚጠቅሙ ሀገሮች በውጭ ሀገር ሰዎች እንዳይገቡ አድርጎ ወይም በውስጥ ሀገር ሰዎች እንዲያገሩ አንዳንድ ነገሮች ነው ይዞ ለዛ ማሳየት ከማሳየት በስተቀር ይህን ካላደረግ ልናድግ አንችልም። በተለይ በአሁኑ ጊዜ እንደዚህ ወደ ኋላ መቀረት ብላ የኢትዮጵያ ሀብት ጠቅላላ ወደ ፕራይቬታይዝ መደረግ ወደ ግል መዞር አለበት ባይ ነኝ እና ይሄ ደግሞ ያው ሚክስር ማለት ነው። ግን ግን ከሌሎቹ ምናልባት ነው ለየት ይችላል። እኔ ምናልባትም ፕራይቬት ሴክተር የሚባለውን ነገር ስለማጠቁም በዛ ስለማረገው በዚህ ነው የሚታይ ባይ ነኝ። የህዝቡን ካላነቃቃ ነው በተለይ የውጭ ሀገር ሰዎችን ኢትዮጵያኖችን ካልገፋፋናቸው ልናድግ አንችልም። በኢትዮጵያ ውጭ ሀገር ውስጥ የሚያገር ሰው የራሱን ምርት ይሄ እኔ ነው ይህን ያህል አተርፋለሁ ካላለ የእያንዳንዱ ሰው መግፋት አይቻልም። የራሱ ጥቅሙ ማሳየት አለብ የራሱን ጥቅሙም ለሀገሩም ለህዝቡም እና እኔ የሚለው ሳይሆን ለራሱም ተጠቅሞ ለህዝቡም ለሀገሩ የሚጠቅም ሁኔታ እስከተፈጠረ ድረስ ፕራይቬት መሆን አለበት በግል መሆን አለበት ባይ ነኝ። ይሄ ቀላል ነው ግን ዲግሪ ብዙ ስለሆነ በጣም ነው መተርጎም ያስችላል። በዛ አቆማለሁ ለጊዜው።
እሺ ዶክተር ሰይድ በጣም እግዚአብሔር ይስጥልኝ። የሚቀጥለው ጥያቄ ደግሞ በየዳ ነው። በየዳ ማይኩ ያንተ ነው።
ኦኬ ቴንክ ዩ ዶክተር። ባለፈው ጊዜ የዩኤን ሪፖርት እንዳስቀመጠው ይሄ ሁሉ ችግር በሶስተኛ ዓለም ውስጥ በኢኮኖሚም ሆነ በተለያየ መንገድ ወደ ኋላ መቅረቱ የዲሞክራሲ እጥረት ነው። ስቴብል ባልሆነ ሀገር ሁሉ ማንም ኢንቨስት አያደርግም። የፈለግነውን አይነት እንትን ብናደርግ ዲሞክራሲ ለሁሉም መሳሪያ ነው፣ በኢኮኖሚም እድገትም ሆነ በአጠቃላይ ለሰው ልጆች እርምጃ። እና እኔ ወደ ጥያቄ ልሄድና ስፔሻሊ ማተኩረው በእናንተ ላይ ነው፣ በምሁሮች ላይ። እንዲህ መሆን አለበት ብለዋል። መሬትም በግል መያዝ የለበትም፣ መሸጥ መለወጥ አለበት። ጤፍ የሚባለውም ዘር ስራው አስቸጋሪ ነው፣ እንደውም መቅረት አለበት። የተመሳሰሉ ነገሮች ተናግረዋል ያሉ። በእርግጥ እኛ ያሳለፍነው ኤክስፒሪየንስ ወይም ልምድ ውስን ነው። እርሶም ቢሆን የገበሬ ልጅም ቢሆኑ እኔ የሰራተኛ ልጅም ብሆን ውስን አካባቢ ነው ያደግነው። ውስን እንትን ነው የሚኖረን፣ ውስን ዲሲዥን ላይ ነው የምንደርሰው ያለው። በእኛ መሀል ምሁሩ ኤክስፒሪየንስ የምሁሩ እንትን የምሁሩ ውሳኔ የሚመጣው ያለው ቤዚካሊ ውጪ ባገኘው ትምህርት ወይንም ደግሞ ሀገር ውስጥም ቢሆን በዩኒቨርሲቲም ሆነ በሃይስኩል በተለያየ ሌቭል የተማረውን ነገር ነው ሊያንጸባርቅ የሚፈልገው ሁል ጊዜ። ግን መሆን የሚገባው በአንዲት ወረዳ፣ በአንዲት አውራጃ፣ በአንዲት ክፍለ ሀገር፣ እያንዳንዱ ክፍለ ሀገር በተጨባጭ ሁኔታ ከህዝቡ ባህል፣ ከህዝቡ ፍላጎት፣ ከመሳሰሉት ነገሮች ጥናት ሪሰርች ለአንድ ጊዜ ለአንድ ወር ለሁለት ወር ሳይሆን ለአመታት የተከታተለ መሆን ሲገባው፣ ዛሬ በእርሶም ሆነ በሌሎች ምሁሮች አዲስ ነገር አይደለም፣ ኢምፖዝ ነው የሚደረገው በሰው ላይ። ምንም ተጽዕኖ ነው። ይህ መሆን አለበት። ጤፍ አስቸጋሪ ነው ስራው፣ በሌላ ነገር መቀየር አለበት። እነ መለስ ሲመጡና የሚያዋጣቸውን ነገር ምንድን ነው የሚያደርጉት? ዛሬ ገበያው የጫት ገበያ ነው ወይም የቡና ገበያ ነው፣ እሱ መዘራት አለበት። ሁሉም የሚጠቅመውን ነገር ነው ኢምፖዝ የሚያደርገው ያሉ። ከጃፓን የበለጠ የሰለጠነ ሀገር የለም። ባህሉን አጣጥሞ ነው የሚኖረው ያሉ። ቴክኖሎጂውም እንደተራመዱ እናውቃለን ያለ ነው። ልክ ጤፍን እንደምንወደው ሁሉ እነሱ አንድ ስፔሻል ሩዝ አላቸው። ጃፓን ውስጥ ብቻ የሚበቅል ልዩ ሩዝ። ለስንት ሺህ ዓመት ያንን ሩዝ እየጠበቁ በገበያም ላይ ውድ ነው አላጠፉትም ያሉ። መጨረሻ ጥያቄ ምንድን ነው? ለምንድን ነው ምሁሮች ወይም መሪዎቻችን ቅድም ከላይ እንደተጠቀስኩት እያንዳንዱን ተጨባጭ ሁኔታ፣ እያንዳንዱን ክፍለ ሀገር፣ እያንዳንዱን ወረዳ 80 ሚሊዮን ሰው አለ፣ 80 ቋንቋ ይናገራል፣ 80 ሺህ የሚሆን ባህል ይኖራል ያለው በጥናት ላይ የተመሰረተ ውሳኔ የማይደረገው ሪሰርች የማይደረገው ህዝብን አማክሮ ውሳኔ ላይ ለመድረስ የማይደረስበት ምክንያት ምንድን ነው? እንዲህ ነው ማለት ቀላል ነው። እንዲህ ነው እንዲህ መሆን አለበት ከማለታችን በፊት ግን ቅድም እርሶ እንዳሉት የጤፍም ሆነ የመሬት መቀየር አለመቀየር መሸጥ አለመወሸጥ መሸጥ አለመሸጥ ብቻ ሳይሆን በአጠቃላይ እንደዚህ አይነት ሁኔታ ይታያል ያለው እንደው በተቻላችሁ መጠን ህዝቡን አማክራችሁ ተጨባጭ ሁኔታውን አይታችሁ መጨረሻም ህዝቡ ወሳኝ እንዲሆን የሚደረግበት ሁኔታ እንጂ ከኛ ኢንተሌክቹዋል እና ከሌሎች አገር ኤክስፒሪየንስ ተነስተን የኛን ፓርቲኩላር የሆነ ችግሮችን ለመፍታት መሞከሩን ትክክል አይመስለኝም። ያንን ያነሳሁት ለምን መሰሎ ዶክተር? የጤፍን ሁኔታ ሲያ ይሄ ዩኒክ የሆነ ካልቸራችን ዩኒክ የሆነ በሌላ ምድር ላይ የሌለ እህልን አልፎም ተርፎ ዛሬ ነጮች ያንን ፓተንት ቀምተው ትሬድማርኩን ቀምተው እንትን የሚሉበት ነው ለመውሰድና ለመግፈፍ የሚፈልጉ ነው በትሁኔታ ነው ያለ። እና ዘ ፖይንት ኢዝ ግን ሪሰርች ላይ የተመሰረተ ለማድረግ እንሞክር ለምንድን ነው እሱ ያ የማይደረገው ለማለት ነው። አመሰግናለሁ።
ጥያቄው ገብቶኛል። በአብዛኞቹ ብስማማም አንዳንዶቹን ትንሽ በተለየ መልክ ላቀርብ እችላለሁ። በእኔ አባባል ጤፍ ይጥፋ አላልኩም፣ በቅርታ ጉልኝና የጤፍ ግን የጤፍ ያለውን ጤፍ ላይ የሚወርደውን የሰው ጉልበት አውቃለሁ። ጤፍ ዘሬ ነበርኩ። ዘመዶቼ ጤፍ ይዘራሉ፣ ሌላም ነገር ይዘራሉ። ከዚህ አይነት ነው አንጻር ሲታይ ነው የኢትዮጵያ ገበሬ ላይ የራሳችንን ፍላጎት መጫን አለብንም አያስፈልግም። የኢትዮጵያ ገበሬ ያውቃል የሚፈልገው። በነገራቸው ከሞላ ጎደል አንዳንድ ነገሮች አዳዲስ ነገሮች ቴክኖሎጂ አዳዲስ የመጡ ነገሮች ላያውቅ ይችላል። መሳሪያ የውጭ መሳሪያ አዳዲስ ነው የውጭ ሀገሩ የሚፈጠሩትን ላያውቅ ይችላል። ግን የሚጠቅመው ነው ያውቃል። በነገራችን ላይ እና ትንሽ ትንሽ ማሳየት ነው እንጂ ሌላ ደግሞ የጤፉ የመጣለኝ ሀሳብ ጤፍ ሊጥፋ ለማለት ሳይሆን እንደው አንዳንድ ጉዳት ሁሉ ለማሳየት ነው። እኔ ጤፍ ብዙ ጊዜ ዘርቻለሁ። ዘመዶቼ ጋር ይዘሩ ነበር ብዙ። ከዛ የተነሳ ነው ልምዴን ጋር ማካፋያ እና ሁለተኛ ደግሞ አንዳንድ ጊዜ የማይጠቅም ባህል ካለን ወይም አሰራር ካለን እሱን ሙጭጭ ማለት የለብን። ከእሱ ጋር የሚያስፈልግ ከሆነ የሚጣል ከሆነ እስካወቅ ነው እስካልጠቀምት ነው መጣል ነው። ጤፍ ይወቃ ይጠፋል ማለት አይደለም፣ አይጠፋም በነገራችን ላይ። ሁለተኛ ደግሞ ሌሎች ሀገሮች ጤፍን ይወስዳሉ ብሎ መፍራትም አያስፈልግም። እስካሁን እንደምታውቁት ጤፍ ዘር ዝም ብሎ አንስቶ መርጨት ብቻ ነው ሌላ የሚያመጣው ነገር። ጭቃ አድርጎ መርጨትና ማረም ነው የሚያስፈልገው። አሜሪካኖቹ ሌሎቹ ሀገሮች እስካሁን አድርገውት ነበር ቢጠቅማቸው ኖሮ፣ ማንም የከለከላቸው ነበር። ይህ ዝም ብሎ ጤፍ ዘርሜ አሁን ኢትዮጵያ ጤፍ ማምጣት ይችላል። በሱዳን አድርጎ ወደዛ አድርጎ መዝራት ይቻላል። ይህ የሚያ ኢትዮጵያ እስካሁን የጤፍ ቢጠቅማቸው ነው ለመሳ ሀገሮች አድርገውት ነበር። ኢትዮጵያ ስለጠቀማት ነው በአዛብ ከአውስትራሊያ ሁሉ ያመጣቸው ከመቶ ምናምን አመት በፊት። እና የትም ሀገር ዘር እንደጠቅ ሁሉ ይዘዋወራል እንደ ብቻ ሳይሆን ስለዚህ እኔ የኔ ያመጣሁት አንዳንድ ጊዜ ሁኔታውን ፕራክቲካል የሆነ ማለት ከተማ ልጆች ካላችሁ ልገልጽላችሁ ፈልጌ ነው እንጂ ጤፋ ማለት አይደለም ጉዳቱንም ማሳየቴ ነው። ሁለተኛ የጃፓን ሩዝ የሚባለው በነገራችን ላይ ጃፓን ሩዝን ለመደገፍ ለማጥፋት ስትል ስንት እንደምታወጣ ታውቃላችሁ? በዚህ ቤት እዚህ ከፈለጋችሁ ፋክስ አደርግላችኋለሁ። ፕሮቴክት ለማድረግ ይሄን የጃፓንን ሩዝ ጃፓን እያንዳንዱ በእርሻ ላይ የተሰማራ ገበሬ 51 ሚሊዮን ዶላር በአይ በየአመቱ በእያንዳንዱ ሰራተኛ ታወጣለች። The cost of protection per job per year. ማለት ነው እንግዲህ አንድ ስራ ማለት በሩዝ ማለት ነው። ከፈለጋችሁ ፋክስ አደርግላችኋል። ከአምሳ አንድ ሚሊዮን ዶላር ይበልጣል። እና የጃፓን ሩዝ የሩዝ ጥሩ ሆኖ ሳይሆንም መሆኑን እንኳ አልሰማሁም ሊሆን ይችላል። ግን ነው ይህን ነገር የሚፈጅ ከሆነ ይህን ያህል የሚፈጅ ከሆነ በአንድ አመት ለአንድ ሰው የአንድ ሰው ስራ ለመቆጠብ ለማስቀረት አምሳ አንድ ሚሊዮን ዶላር የሚፈጅ ከሆነ ምን ጥቅም አለው? እና ይሄ የጃፓኑ ምናልባችም ዙረን ማየት ይኖርብናል። እና ይሄ በነገራችን ላይ ይህም ስለሆነ ነው እኛን የሚጎዱን። እነሱ እንደዚህ ፕሮቴክት እያደረጉ እነሱ ራሳቸው እያደረጉ እኛ ነቀበሮች የሚረዱ ለዚህ ነው። ሌላው ደግሞ ኢንተሌክቹዋል የዲሞክራሲ ስማማ ለመጠቅላላ የራሳቸውን ሀሳብ ኢምፖዝ አታድርጎ የሚባለው እውነት ነው። ብዙ ገበሬው ብዙ ነገር ያውቃል። በነገራችን ላይ አመራርና ዲሞክራሲ ነው የሚፈልገው፣ ፍሪደም ነው የሚፈልገው። እና የራሳችንን ሀሳብ ኢምፖዝ ማድረግ በጣም ጥሩ አይደለም፣ እንዲያውም ካውንተር ፕሮዳክቲቭ ነው። ለዚህ ነው እኔ በበኩሌ ፕራይቬታይዝ የምጠቅመው የምፈልገው፣ እንዲያውም ራሱ ህዝቡ ራሱ ከዲሞክራሲ የፈለገው እንዲያደርግ። እና በነገራችን ላይ ስለ እኔ ነው ለማካፈል ከፈለኩኝ፣ በ1998-99 አካባቢ ነው ወደ ኢትዮጵያ ሁለተኛ ሶስተኛ ስመለስ አዲስ አበባ ዩኒቨርሲቲ ውስጥ ላስተምረላቸው ለአንድ አመት በየሁለት ሶስት አመቱ በየአምስት አመቱ ሰባቲካል ስለሚኖረኝ መጥቼ ላስተምርላችሁ መጽሐፎቼንም ወስጄ እናንተ ጥዬላችሁ እሄዳለሁ። እና ዲክሽነሪዎች ሁለት ሶስት አሉኝ። መጽሐፎቼ የምፈልጉት ሁሉ አስተምርላችኋለሁ። የአስተማሪ እጥረት እንዳላቸው ነግረውኛል። እዛ ስነግራቸው እሺ ካለ በኋላ አንዳንዶች እንደገና በሁለተኛ ቀን መዝረውም አላዩኝም። እና ይህን እዛ መህን የኔ እንደው በአንድ በኩል ኢትዮጵያን ላገለግል፣ ሁለተኛ ደግሞ ገንዘብ እየከሰርኩ ማለት ነው። ልጄ ምናልባት ኢትዮጵያ ባህል እንዲሰማት ልጄንም ወስጄ አማርኛም ለማስተማር ይህ ብቻ ነው ጥቅም ባገኘ። በነገራችን ላይ ይህ እንዳይሆን ከለከሉ። ምሁሩ እዛ የተማሩ ተማሪዎች ዋና አስተማሪዎች ተባረሩ ከአዲስ አበባ ዩኒቨርሲቲ። እና የሚያገለግላት ዲሞክራሲ እስካለ ድረስ ፍሪደም እስካለ ድረስ እያንዳንዳቸው አብዛኞቻችን እዚህ አንቀርም። ወደዛ ና ነው ጉርበታችን እስካለ ድረስ እኔም አሁን ዛሬ ጥዬ ሄደ እፈልጋለሁ ጥዬ እጅ ሀገሪቱን አገለግል እፈልጋለሁ። ስለዚህ የኢንተሌክቹዋል ጠፋ እንጂ አልበዛም፣ አማካሪ ጠፋ እንጂ በትክክል የሀገሪቱ ውስጥ የተወለዱ ልጆች ማለት ነው። አማካሪ የበዛው የውጭ ሀገር ሰው ነው። አሁን ብዙ እየተከፈለው እና ኢምፖዚሽን የሚባደርገው ብስማማ በሌሎቹ እንደው ኢንተሌክቹዋል እድልም አልተሰጣቸውም፣ እንደውም እየተባረሩ ነው። ይህ ሁሉ እንግዲህ ያው ነው ፖለቲካው ስላልሆነ ነው ነገሩ። እና ዋናው መፍትሄው አንተ እንዳልከው ጋሼ የዲሞክራሲ ጉዳይ ነው። ዲሞክራሲ እስካለ ድረስ እና ትንሽ አመራር እነዚህን መጥፎ ማሳየት ካልሆነ በስተቀር የኢትዮጵያ ሕዝብ ገበሬው ያውቃል የሚፈልገውን ነገር ያውቃል የሚሆንለትን። ከጤፍም ትንሽ ቀነስ አድርጎ ሌላውን መዝራትም ይማራል እንጂ የእኛን ፖዚሽን አይፈልግም። እና አንዳንድ ጊዜ ደግሞ እንደ ጃፓን ከሆነ እንደ ሩዝ ይቅርብኝ የጃፓን ይሁን 51 ሚሊዮን የሚያወጣ ከሆነ አንድ ሰራተኛ ስራ ለማስቀረት እና ይቅር እና ምን አለ ቢቀር እና ይሄ ደግሞ የጤፍ ነገራችን ላይ የሚጠፋ አይደለም። የኢትዮጵያ መሬቱ ስለሚስማማ ለጤፍ ህዝቡም ደግሞ ባህል ስላለበት ይሆናል። አንዳንድ ባህል ደግሞ መጥፎ ከሆነ በኔ በኩል በነገራችን ላይ እንኳን የጤፍን የሚመለከት አይደለም። መጥፎ ባህል ካለ ጥቅላላ አውጥቼ ጥበጣ አልፈልጋለሁ የማይጠቀም እስከሆነ ድረስ በዛ አቆማለሁ። በነገራችን ላይ በመጀመሪያም ደረጃ በመጨረሻው ክፍል ላይ አንድ ጓድ የኮንስቲቱሽን ሞናርኪ ያስፈልጋል አማራጭ ይታያለውን በጠቅላላ ሳልመለስ የቀረው አንድ ነገር ቢኖር ዲሞክራሲው እስከተሰጠን ድረስ ህዝቡ እስከመረጠ ድረስ ኮንስቲቱሽናል ሞናርኪ ይሁን ምንም አይደለም። ህዝቡ እስከጠቀመው ግን እሱን አጣ ነው እና እሱን ይደረው ይስጠና ተሰራ ቆንጆ ነው። ግን ፕራይ መስለኝም ዲሞክራሲ ይኑርና እዛ ድረስ በዛ አቆማለሁ። ይቀ
እሺ፣ በጣም እግዚአብሔር ይስጥልን ዶክተር። እኔ እንደውም አንድ ጥያቄ ስለዚህ ስለ ብሬን ድሬን ላቀርብ የፈለጉትን ቢያንስ በተዘዋዋሪ መንገድ የመለሱልኝ ይመስለኛል። ብዙውን ጊዜ እንደዚሁ ከአንዳንድ ጓደኞቼ ጋር ስናወራ ስለ አፍሪካ የተማረው ኃይል እንዴት አድርጎ እንደሚወጣ በኢትዮጵያም ውስጥ እንኳን አሁን በአዲስ አበባ ወይም በኢትዮጵያ ውስጥ ካሉ ዶክተሮች ቁጥራቸው በቺካጎ አካባቢ አሜሪካ ውስጥ ያሉት ዶክተሮች ይበልጣሉ የመሳሰሉት ነገሮች ስንሰማ የሚያሰቅቅ ነገር። በዛው መጠን ደግሞ አንዳንድ ተስፋዎች አያለሁ። የሁለት ልጆች አባት ነኝ። ሌሎችም እንደዚሁ ልጆች ያፈሩ ወንድሞች እህቶች አሉን ማቃቸው እና ሁላችንም ዞረን አገራችን ብንገባ አሁን ልክ እርሶ እንዳሉት በነጻ እንኳን በስራዎት በመሳሰሉት ነገር ያለንን ብንወረውር ልጆቻችንም ደግሞ የእኛን ፈለግ የሚከተሉበት ሁኔታ ስለሆነ ያለውንም ባህል ሆነ ማንኛውንም በአጭር ጊዜ ውስጥ አሟልተው በተለይ በልጅነት ያላቸውን ጊዜ አስተማሪዎቹ ቢሆኑ አንድ አመት ዶክተሮች ቢሆኑ አንድ አመት ሁለት አመት እንኳን አገልግለው ከሀገሪቱ ጋር እንኳን በዚህ አይነት መንገድ ግንኙነት ቢፈጠር ከፍተኛ የሰው ኃይል በአሁኑ ጊዜ ኢትዮጵያ አላት ብዬ ነው ማስበው። በአንዳንድ ጊዜ በጣም የሚያስፈራው አይነት የብሬን ድሬን የዛ የተማረው ኃይል የመንጎዱን ያክል በግሌ ከአሁን ከአስር አመት በኋላ ወይም በአጭር ጊዜ ውስጥ አብዛኛው ሰው እንኳን ጡረታ ቢወጣ ያንን የጡረታ ገንዘቡን ይዞ ተመልሶ አገሩ በአስተማሪነት በነጻም እየሰራ ቢሆን ከፍተኛ እርዳታ ሊያደርግ ይችላል ፍላጎትም አለው ብዬ ነው ማስበው እና ከዚህ አንጻር ተስፋ አደርጋለሁ። ግን በአጠቃላይ የዲሞክራሲው ጥያቄ የመብቱ የፍትሁ ጥያቄ ነው ብዙዎቻችንም እንትን የሚያደርገው። እንግዲህ ሁልጊዜም ደግሞ ትኩረትን መስጠት ያለብን በኢኮኖሚም ዛሬ ከሰጡን ትምህርቶች በሙሉ የተመለከተው ወደድንም ጠላንም ዲሞክራሲያዊ ስርዓት ህዝቡ ሊቆጣጠረው የሚችል ነጻ የሆነ ፕሬስ ሁሉ ነገር ሊመዘንበት የሚችለው ነገር በሌለበት ሁኔታ የጋንግስተር ሲስተም ነው። ከዛ በኋላ እነሱ የፈለጋቸውን ገንዘብ በህዝብ ስም ተበድረው እንደፈለጋቸው ይቀልዱበታል። በዓለምም ደረጃ ደግሞ ሄደው ለስርቆት ብቻ ስለሆነ ሀገሪቱን የሚወክል ስራ የማይሰሩ ስለሆነ ዝም ብሎ በዘፈቀደ መስመር ላይ ፈርመው ቼኩን ተቀብለው ያንን ቼክ የሚቀራመቱበትን መንገድ የሚያመቻቹ ስለሆነ ነው። እና ብዙ ተምረናል። አሁን ሁለት እጆች ያሉ ሌሎች ወንድሞች እህቶች የምትጠይቁ ካላችሁ እጃችሁን ማውጣት ትችላላችሁ። የሚቀጥለውን ማይክ ላሰናቦ ለቃለሁ። እግዚአብሔር ይስጥልኝ።
እሺ፣ አመሰግናለሁ። ይሰማል?
አዎ፣ እሰማለሁ።
ስሜ አስንዳቦ ነው። አስንዳቦ በከፋ ክፍለ ሀገር ወደ ጅማ መዳረሻ ላይ ያለች ቦታ ነች። ና አሰናብቶ ሳይሆን አስንዳቦ ቦታውንም ልመዱት። በጣም ፈርታይል የሆነ ቦታ ነው። ዶክተር፣ የእኔ ጥያቄ እንግዲህ ትንሽ ብዙም የተለየ አይደለም። ኢትዮጵያ ካላት ሀብት አንዱ የሰው ኃይል ነው። ይሄ ሰው ኃይል ደግሞ የተዘበራረቀ ቢሆንም በአብዛኛው በእቅድ የተያዘ አይደለም። ይሄው የሰው ኃይል በተለይ በከፍተኛ ሙያ ላይ ባለሙያ የሆኑት ያው ከሀገር እየለቀቁ ቀደም ሲል አቶ ሰውየው እንደተናገረው ከሀገር እየለቀቁ ቢወጡም ከዛ በፊት ከአሁኑ ስርዓት በፊት የነበሩት ግን በየፕሮፌሽናቸው ማሰማራት የታወቀ ነበረ። አሁን ግን ከሀገሪቱ የህዝብ ቁጥር የህዝብ ብዛት አኳያ ያለን የሰው ኃይል ከፍተኛ ነው። የማምረቻ መሳሪያዎቻችን የምርት መገልገያዎቻችን በጣም ያረጁ ናቸው። ስለዚህ ህዝባችንን ከፍተኛ ምርታማነቱ እንዲጎለብት አላደረጉትም። ይሄው የሰው ኃይላችን በአብዛኛው የተሰማራው በእርሻው ላይ ሲሆን ይሄም የእርሻው ያስተራረሱ ዘዴ ከባህላዊ አስተራረስ ጋራ ብዙ የተላቀቀ አይደለም። ውሃን በትክክል የመጠቀም እንትኑ እስካሁን ድረስ አልታየም። ኢንዱስትሪዎች ትልልቅ ኢንዱስትሪዎች የሉም። እንግዲህ ይህ ባለበት ሁኔታ የአይኤምኤፍ እና የወርልድ ባንክ አንዱ መርህ ሰራተኛ መቀነስና የመንግስትን በጀት ቆርጦ እዳውን ለመክፈል በሚያስችል ሁኔታ ላይ ማስተካከል ማለት ነው። እኛ ደግሞ ያለን ከፍተኛ የሰው ኃይል ምን መስራት አለበት ብለን ስንል ገንዘቡ የለንም። በአነስተኛ ገንዘብ ያለንን የሰው ኃይል ወደ ስራ ማሰማራቱ በእኔ በኩል ቅድሚያ የሚሰጠው ይመስለኛል። በዚህ ሁኔታ የኢትዮጵያ የኢኮኖሚ ያለበት ተጨባጭ ሁኔታው ከአይኤምኤፍ እና ከወርልድ ባንክ ጋራ ፈጽሞ የሚያዛምደው መስሎ አይታይም። ይሄ በእንደዚህ እያለ ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ አሁን ልክ እንደ ቋያ ሳት አለምን እያግበሰበሰ ያለው የቻይናው አዲሱ ኢምፔሪያሊዝም ደግሞ ከተፋለ በሀገራችን እኔ እንኳን እንደምሰማው የመጡ ሰዎች እንደሚነግሩኝ ቻይና ዛሬ በኢትዮጵያ ዘንቢል ሰፌድና ወንፊት ሳይቀር ከሀገሯ ልክ እንደ ኢትዮጵያ እያስመሰለች ከነችራው ሳይቀር በአዲስ አበባ ባሉ ወይም በየሀገሩ ባሉ ሀውልቶችና ታሪኮችን እያመሳሰሉ አመጡት። አሁን ይሄ ሲሆን እንግዲህ የሀገራችን ህዝብ ወደ ጾም አዳሪነት እየተቀየረ በመሄድ ላይ ይገኛል። እንግዲህ ከዚህ አኳያ ህዝባችንም ሆነ ኢኮኖሚያችን ወዴት ነው የሚያፈገፍገው? ወዴት ማፈግፈግ ምን ይበጀናል ነው የኔ እንትን። እነኚህ ነገሮች እንግዲህ ዲያስፖራው በዚህ እንትን ላይ ምን ሊያበረክት ይገባል? ምን አይነት ጥናት ማድረግ ይገባል? በየት በኩል ነው ልናበረታታው ወይስ ልንበረታታ የሚገባን ኢኮኖሚን በተመለከተ? ሌላው ደግሞ አንድ እርስዎ ያነሱት ነገር አለ ስለ ፕራይቬታይዜሽንን እንደሚደግፉ ባለሳሳት የጠቆሙ ይመስለኛል። ግን አንድ ነገር ስንመለከት የእኛ ሀገር ነጋዴ እና የምንዛሬ አቅማችን ትንሽ ለዚህ የሚያበረታታን አይሆንም። ፕራይቬታይዜሽን በራሱ ኮራፕሽንን ያመጣል። ህዝቡንስ መፈናፈኛ ያሳጣውም ወይ? ለህዝቡስ የስራ እድል ይሰጣል? ያ ካምፓኒዎችን የሚገዛው ባለሀብት በመጀመሪያ ደረጃ ኮስትን ሚኒማይዝ ለማድረግ ሰራተኞችን መቀነስ ነው። ይሄ አንዱ ነው። ለሰራተኛ የሚያወጣውን ዝቅ ለማድረግ ሰራተኛ መቀነስ አንዱ ኢንፑት ነው። ይሄን ደግሞ ለማድረግ ወይም ሲደረግ በሀገራችን የህግ የበላይነት የለም። በተለይ በዚህ በ16ቱ አመት ስለ ሰራተኛው ተከራክሮ መብቱን ያስከብራል ማለት ከላይ ከፕራይቬታይዜሽን ከሚያነሳው ኮራፕሽን አኳያ እንዴት ተደርጎ ነው የሚሄደው? ስለ ጥቃቅን ነጋዴዎች፣ ጥቃቅን ያልኩት ምናልባት የሚሰሩ ስራ ነው። አንድ የሀገራችን ጉልት ቸርቻሪ በቀን የምትሸጠው 2 ኪሎ ስኳር ይሆናል። በዛ 2 ኪሎ ስኳር በምታተርፈው ትርፍ ራሷን የምታስተዳድር ነች። በገበሬውም በኩል ጋዝ ነጋዴውን፣ ሽንኩርት ነጋዴውን ያየነው እንደሆነ እንደዛ አይነት ነገር ነው። እንግዲህ ሽንኩርት ይፈለጋል፣ ጋዝ ይፈለጋል፣ ስኳር ይፈለጋል። እነኚህ ነገሮች ሁሉ ወደ ፕራይቬታይዜሽን ከሄዱ ያ ባለሀብቱ ሊቋቋሙት የማይችሉት ነገር ይሆንና በመሬት ይዞታውም ይኸው ጉዳይ ሊፈጠር ይችላል። እና ይሄን ፕራይቬታይዜሽን እንዴት ነው ትልቅ ችግር አይፈጥርም ወይ? ከላይ ያለውን ጥያቄን ከመደምደሜ በፊት ይሄ የአይኤምኤፍ ፖሊሲና የኢትዮጵያ ያላትን የሰው ኃይል ሀብት በስራ ላይ ከመዋል አኳያ አሁን ካለው ከቻይና ጎርፍ ወይም ደራሽ ኢምፔሪያሊዝም ልበለው ጋራ እንዴት አድርገው ይመለከቱታል? እነኚህ ነገሮች ትንሽ የተምታቱብኝ ስለሆነ እስቲ እርሶ በደንብ ያብራሩልኝ። አመሰግናለሁ።
እሺ፣ እንግዲህ አብዛኛው ምናልባት እናንተ ያመለካከቱ ልዩነት ሊኖር ይችላል ወይም አንተ የምታቃቸው ነገሮች ይኖራሉ እኔ የማቃቸው ነገሮች ይኖራሉ እነሱን ለማጣጣም አስቸጋሪ ሊሆን ይችላልና ይቅርታ ታደርግልኛለህ። ይህን ነገር ፕራይቬታይዜሽን ሆነ በሶሻሊዝም ኑሬ አለው ተገዝቻለሁ አይቼዋለሁ አጥቼዋለሁ ካፒታሊዝም አይቼዋለሁ ካፒታልም መጥፎ ነገር አለው ሶሻሊዝም መጥፎ ነገር አለው ማለት ኮሚኒዝም መጥፎ ነገር አለው። የኢትዮጵያ የሚያስፈልጋት ፕራይቬታይዜሽን ወደ ግል የመንግስት ሀብቶች ወደ ግል መወሰዳቸው ነገሩ ተበላሽቷል። ሆኖ ጠቅላላ አብዛኞቹ ወደ ግልና ለተወሰኑ ሰዎች ሂሏል። አሁን እነሱ የሚመለሱበት ሁኔታ ይፈጠራል በኋላ ጊዜ በትክክል ለውጥ ከመጣ ማለት ነው። ይሄ መሆን የለበትም። ፕራይቬታይዜሽን እንዳልከውም ኮረፕሽን ያመጣል አምጥቷልም። ራሽያም ኢትዮጵያም ሌሎችም ሀገሮች እንደዚሁ ነው። ኢስት ዩሮፒያን ሀገሮችም እንደዚሁ ወጥቷል። ይሄ የሚያጠራጥር ነገር የለውም። ግን ይሄ ተብሎ ሶሻሊዝም ያስፈልገናል የሚለው መደምደሚያ ግን ልዩነት አለኝ። ይቅርታ አድርግልኝና ነው በኢትዮጵያ ውስጥ እያንዳንዱ ሰው እድል ካለው የራሱን ፈጠራ አድርጎ እያንዳንዱ ሰው በቃ እያንዳንዱ ሰው የራሱን ፈጠራ ያደርግ የራሱን ግድል ቢሰጠው እነዛን እያንዳንዱ ትንሽም ትሆን ትልቅ ብትሆን ዝም ብሎ ብንደምረው ትልቅ ነገር የምናገኘው። ይህን ለማግኘት ደግሞ የእያንዳንዱ ሰው ነው ነጻነት ይኖረዋል። ነጻነቱ ደግሞ የራሱ ስራ ለማድረግ ትርፍልም ለማድረግ ሀብታምልም ለሆን ከፈለገ ድሀብ ለመሆን ሲሆን ነው። እያንዳንዱ ሰው አዳ ማድረግ ብቻ ነው ጀስ አሪዳ። ይህም ሊሆን ከፈለገ እንግዲህ ነው ፍሪደም ያስፈልገዋል። ፍሪደም እስካለው ድረስ ራሱ በራሱ የሚፈልገውን ያደርገው። መጀመሪያ ይሄ ፍሪደም እስካለው ድረስ ሰው ፈለገው ማድረግ ሞክሮም ሌላ ማድረግ ይቻላል። እንሞክረው እስቲ ሌላው ፍሪደም ሳወጣና ህዝቡ እስቲ የፈለገውን ያደርግ እና ህዝቡ ይገርማል። የኢትዮጵያ ህዝብ ብዙ ነገር ማድረግ ይችላል ማለት ነው። በሌላ ያልከው ደግሞ የህዝብ ኢትዮጵያ ህዝብ ያላት ሀብት ምናልባት ህዝብን የምትለው ይሄ እውነት ነው በነገራችን ላይ። ነገሩ ግን የትኛው ምን አይነት ህዝብ የሚለው ነው እንጂ ኢትዮጵያ ውስጥ እንደምታውቀው የኤዲስ ኤች አይ ቪ ኤዲስ በሽታ የወባ በሽታ አጥቅቶን ሰው ወጣቱ ሊሰራው የሚችለው ነገሮችን ማንቀሳቀስ የሚችለው ወጣቱ አልቋል። እኔ የማውቃቸው ወንድሞች ጓደኞች ሁሉ አልቀዋል። እና ከ1990ዎቹ ሀገር ውስጥ ወደ ኢትዮጵያ ስሄድ ያየሁት አብዛኛው ሽማግሌና ወጣት ነበር። አሁን ደግሞ እንደገና ስሄድ ያየሁት አብዛኛው ወጣት ነው። ሽማግሌዎችም ሞቱና ጊዜያቸው ስለደረሰ ሌላ ወጣቱ ግን አለቀ። ስለዚህ ኢትዮጵያን የሚያንቀሳቀሰው ጉልበት ያለው እድሜ የደረሰ ነው። እንግዲህ የኢትዮጵያ ህዝብ አብዛኛው አስቸጋሪ እንደ ኢትዮጵያ ያሉ ሀገሮችም በሌሎችም ጨምሮ አብዛኛው ህዝብ ልጅ ነው እና ይሄን እንግዲህ ለመቀየር ሁኔታውን ጠቅላላ መቀየር ያስፈልጋል ማለት ነው። ወጣትና ልጅ እስከሆነ ድረስ አንደኛ ትምህርትም የለውም፣ ሁለተኛ ጉልበት የለውም። በረሃብም የተጠቃ ስለሆነ ጉልበትም ጤናም አይኖረውም። ይህን እንግዲህ ሌላዎቹ የተማሩ ሰዎች አንዱ ነበሩ ትንሽ ቢሆኑም ሂደው ሊያገለግሉ ይችሉ ነበር ቢንጠባጠቡም ብዙ ሊሆኑ ይችሉ በኢትዮጵያ ላሉት ሀገሮች። እነሱ እድል አልተሰጣቸውም አንፎርችነትሊ እና የእነዚህ እድል ቢሰጣቸው ሊያበረክቱ ይችላሉ። ግን የሰው ልጅ እንዲያልከው የሰው ልጅ ነው ሁሉ ነገር የሚያንቀሳቅሰው። በነገራችን ላይ አሁን እንደ ራሽያና እንደ ጃፓን አንዳንድ ሀገሮች ምናልባት እንደ ፈረንሳይ ያሉ ሀገሮች አስቸጋሪ የፈጠረባቸው ወደ ከዛሬ 20-10 ዓመት በኋላ ያስቸገራቸው ምንድን ነው? የህዝብ እድገት የላቸውም። በተለይ እንደ ራሽያና እንደ ጃፓን ያሉ ሀገሮች ኢሚግራንት ስለማይቀርቡ የውጭ ሀገር ሰዎችን ባህላቸው ስለማይፈቅድ ኢኮኖሚያቸው እየደቀቀ ይመጣል በየጊዜ። ምክንያቱም የሰው ልጅ ስለማይፈጠር ብዙ ሰውም ደግሞ ስለሚቆይ በእድሜው ስለሚቆይ ወደ ኢኮኖሚያቸው እየደቀቀ ይመጣል። እና ይሄ ስለዚህ የሰው ልጅ ያስፈልጋል ማለት ነው። ደሞ ኢኮኖሚ እንዲያድግ ተፈልገ ደሞ ገዢ ያስፈልጋል፣ ተጠቃሚ ያስፈልጋል። እና ይሄው ህዝቡ የህዝብ population ነው ዋናው ነው። ግን በሌላ በኩል ደሞ እንደ አፍሪካ ላለው ሀገሮች የህዝብ ብዛት ደሞ ጉዳት ነው የሚያመጣው። እና ይሄን እንግዲህ ህዝቡ አየህ የራሱ privatized ቢሆን ኖሮ ለምሳሌ እኔ ልንገራችሁ መሬት አለ መሬት የመሬት ነገር እኔ የመሬት ነገር ያደኩበት ነገር ነው። መሬት የራሴ መሬት ካለው የዘሞቹ ነው ዘሞቹ ወላጆቹ አማርኳቸው የራሳችን መሬት ካለ የራሳቸው መሬት የተወሰነ ስለሆነ ለልጃቸው ለማውራስ የተወሰነ ልጆች መውለድ ይችላል እንደው ዝም ብሎ ብዙ ከመወልዱ ምክንያቱም መሬቱ ስለሚጠብ እና የመሬትን ጥበብ እንኳን ለማስቀረት ፕራይቬት ነው እንትነው የግል መሬት የግል ቢሆን ብዙ ሰው መዋለድም ነው ይቀንሳል ማለት ፈልጌ ነው። ይሄ በሌሎች ሀገርም የታየ ነው። ለምን ቢባል ሰው ከስከተማረ ድረስ ብዙ ልጅ ከተወለድኩማ እና የትኛው መሬት ጠባብ ብሎ ገበሬው መወሰን ይችላል። ይሄን ይችላል በነገራችን ያውቃል። ግን የራሱ መሬት ከሌለው መንግስት እንዲያው በውሸት የፈለከውን መሬት ይገኛል ስላለ አሁን በአዋጅ ይሄ በአዋጅ መሬት አለ ስለተባለ ይፈላፈላል። መፈልፈላለ እና ይሄ ብዙ መዋለድ ይሄ አንድኛው ችግሩ ነው በነገራችን ላይ። እና ሰው የሚባለው ነገር ነው ጠቃሚ ቢሆንም የሰው ብዛት መቀነት ያስፈልጋል። ግን ይሄ ብዙ የሚፈጅ ነገር አይደለም። ላም አርቡ ጓሯቸው ላም ብዙ አጎና መሬት የተወሰነ ነገር ላሞቹ ሲሄዱበት ኦቨር ግሬዚንግ ሆኖ ይመላሻል። እንደ ሰውም እንደዛ ነው። ብትወዱትም ብትጠሉት ሌላ ነገር የለም። ሰው ሲበዛ በአንድ ነገር በቃ አሁን ዊንድ ኢሮዥን ዴዘርቲፊኬሽን ያለው ነገር በአገሩ በረሃ የሆነው ደሴ ወጥቼ ጦሳ ወጥቼ ላይ ሳየው ጠቅላላ ጫካ የነበረው ጠፍቷል። ሰው በዛ። እንዲያውም ያየሁት ጅብና ዝንጀሮ የበዛው እኔ ያየሁት እና ዝንጀሮ ሌላ አውሬዎቹ ጨርሷል። ምክንያቱም መሸሸጊያ ስለሌላቸው። ይህን እንግዲህ ይህን የሚያሳየው መንግስት የሆነ ለጦርነት እየፈጠረ ከኤርትራ ጋርም ሆነ የማያስፈልግ ጦርነት ሀብቷን ከመጨረስ ለሌላ ሀገር ለማገልገል ሀያላን ሀገሮችን ለማገልገል አለሁ ለማለት እና ስልጣን ለመቆየት ሶማሊያ ገብቶ በወንድማማች ጠብ ገብቶ ገንዘቧን ከመጨረስ ለዘላለም ኢትዮጵያን ጠበኛ ከጎረቤት ጋር ከማድረግ ይህን የኢትዮጵያ ሕዝብ ደግሞ ወጣቱ በኤድስ ኤች አይ ቪ ኤድስ ሲጨረስ ሲያልቅ ከዝም ብሎ ከማየት ይህንን ገንዘብ አውጥቶ ይሄ በዚህ ይሆናል ይሄ በዚህ ይሆናል አታድርጉ ብሎ ካምፔን እንደማድረግ ሶማሊያ ገንዘባችን ይዘን ለማጥፋት እና የእነዚህ ካልተለወጡ መስሎ እድገት አይኖርም። የኢትዮጵያ ወጥ ነው እንትኑ ኢንተሌክቹዋሉ እኔ አሁን ያስቸገረ ነገር በተለይ ውጭ ያለው ፍሪደም ያለው ሰው አለመሰባሰቡ ነው። በጣም ምን አይነት በሽታ እንደሆነ አይገባኝም። አንዳንድ ሰዎች አሉ የተወሰኑ በተለይ ማደንቃቸው በይቅርታ አድርጉልኝ እና ሀፓ በኩል ያሉ በእነሱ ድርጅ ያሉ ብዙ ሀገር የራሳቸውን ጥቅምት ነው የሚያገለጉ ብዙ አሉ። መሳደብ አይሆንም ሌሎች ግን የኢትዮጵያ ተቃራኒ ተቃዋሚ ድርጅቶች እንዲያው ከዚህ የበለጠ አገልግሎት ምን ይደርስባታል? ህዝባቸው ከዚህ የበለጠ ምን ይደርስበታል? ለምን ተገናኝተን መፍትሄ አልፈጥርም? መፍትሄ መፍጠር ይቻላል፣ ሌላ መልስ የለውም። እና የዲሞክራሲ ጉዳይ ነው እና የእርሻ አጠቃቀምን የአይኤምኤፍ ወርልድ ባንክ የሚባለው ነገር ኦልሬዲ እኔ የሚያገለጽኩት ስለሆነ አንተ የሚያልከው ትክክል ስለሆነ ብዙ መግፋት አልችልም። እነሱ የአሜሪካን አገልጋዮች ናቸው ብዬ ነግሬያለሁ፣ ጨርሻለሁ። በብዙ አሳይቻለሁ በነገራችን ላይ እና ብዙም አልገባበትም። የአንተን አነጋገር አሜን ብዬ ነው የምቀበለው። አቆማለሁ።
እሺ፣ በጣም እግዚአብሔር ይስጥልን ዶክተር ሰይድ። መቼም በዛሬው ዕለት ብዙ ትምህርት ሰጥተውናል። አንድ የሶስት ሰዓት ያህል ቅጂ ይኖረናል። ይህንን የሶስት ሰዓት አራት ሰዓት ገደማ ይሆናል። እንግዲህ ያንን ቅጂ ባሲምባ.ኦርግ ላይ እንለጥፈዋለን። እንደዚህ አይነት ውይይቶችን በየጊዜው እናመጣለን። ያሲምባ የውይይት መድረክ ያመጣል። የአቶ ሰለሞን ገብረስላሴ ባሲምባ.ኦርግ ላይ የተለጠፈ መጽሐፍም ካገኛችሁ አንብባችሁ ምናልባት ባጭር ጊዜ ውስጥ እናመጣቸዋለን የሚል አስተንትናለን። እንደዚሁ ደግሞ ስለ ሀገራችን፣ ስለ ኢኮኖሚ፣ ስለ ታሪካችን ባጭር የተጻፈ መጽሐፍ ነው፣ ግን ብዙ ነገሮችን ስለሚሸፍን እንማራለን በሚቀጥለው ሳምንት የሚል መልእክት ነው ማየው። እንግዲህ ያሲን ባዳት ኦርግ ላይ ካላንደራችንን ቼክ አድርጉ። በሚቀጥለው ሳምንት አቶ ሰለሞን ገብረስላሴ ይመጣሉ። እንደዚሁም ደግሞ ከዶክተር ማሩ ጉበና ጋራ እንደዚሁ ቀጠሮ ይኖረናል። ሁለተኛ አርቲክላቸውን አሁንም ያሲን ባዳት ኦርግ ላይ ስለ ዲያስፖራው የወጣ አለ። ፓርቱ ፓርት ትሪንም አወጣለሁ ብለዋል። እንግዲህ ያ እንደተጠናቀቀ እሳቸውን ደግሞ እናመጣና በዲያስፖራ ያለን ኢትዮጵያውያን ድርሻችን ምንድን ነው የመሳሰሉትን እንመለከታለን። በአጠቃላይ በሀገራችን ውስጥ በተለይ በአሁኑ ጊዜ በዲያስፖራው ብዙ አቅምና ጉልበቱ እያለን ትምህርቱም እያለን በተለያዩ አይነት ሁኔታዎች ዝም ብለን ተኳርፈን እንደ ፈሳ ዝንጀሮ በየቦታው ከማጉመትመት ይልቅ ራሳችንን እያነቃን እያስተማርን እያጠናከርን ምናልባት ከህዝቡ ዲሞክራሲያዊ ትግል ጎን የምንቆምበትን መንገድ እናመቻቻለን ብለን ነው የምንገምተው። ይሄ መድረክ የመማማሪያ ሀሳብ የመለዋወጫ ከማንኛውም የፖለቲካ መድረክ ነጻ የሆነ ነው ብለን ነው የምናቀርበው። እንግዲህ የመጨረሻውን ጥያቄ አስቻለው ያቀርብና በዚሁ እንግዲህ እሱን ከመለሱልን በኋላ እንሰናበታለን። እግዚአብሔር ይስጥልን አስቻለው።
እሺ፣ አመሰግናለሁ አቶ ሰውየው። እኔም እንደዚሁ ዶክተር ሰይድ በዛሬው ዕለት ያገኘነው ትምህርት ለወደፊቱ ለምናደርገው ትግልም ሆነ ሀገራችንን ለመገንባት ለምናደርገው ጥረት ጠቀሜታ ያለው ነው። ያወቀ ብዙ ነገሮችን ስህተት ውስጥ እንዳይገባ ያደርጋል። ለዚህ ነው ሁል ጊዜ የምንጮኸው ምሁሮች መታችሁ አስተምሩን፣ መንገዱን አሳዩን እያል በየጊዜው የምንወተውተው። በዛሬው ዕለት መቼም ስለዚህ ስለ ኢኮኖሚ በተለይም ደግሞ በሀገራችን ስላለው የኢኮኖሚ ሁኔታ በዝርዝር ብሎም ደግሞ እነዚህ ዓለም አቀፍ ድርጅቶች ምን ያህል በዚህ በደካማ ሀገሮች ላይ የሚያደርጉትን ሸሮች በደንብ አይተነዋል እና በጣም ለዚህ በጣም እናመሰግኖታለን። የእኔ ጥያቄ እንኳን አሁን ወደ መጨረሻ ገደማ ራስዎት አንስተውት ነበረ። ምክንያቱም ከበፊት ጀምሮ ሲባል ለዚህ ሁሉ መፍትሄው ዲሞክራሲ ዲሞክራሲ ነው ይባላል። እንግዲህ ምንም እንኳን የእርስዎ እውቀት ኢኮኖሚ ቢሆንም ማለትም በአካዳሚክ ደረጃ ማለቴ ነው፣ ነገር ግን እስካሁን በሚሰጡን መልሶች ፖለቲካውንም አብረው እያያያዙ እንደሆነ ይገባኛል። ከዛም አልፎ ደግሞ በሀገራችን ያለውን የፖለቲካ ስርዓት በመንግስቱም አካባቢ ይሁን በተቃዋሚዎች የሚከታተሉ ይመስለኛል። ስለዚህ አሁን ለዚህ ሁሉ ችግራችን መፍትሄው ዲሞክራሲ ነው እንላለን፣ እርስዎም ብለዋል፣ ሁላችንም የምንለው ነው እና ይሄንን ዲሞክራሲ በአሁኑ ሰዓት ለማምጣት እየተደረገ ያለው ትግልን እስቲ እንዴት አድርገው ያዩታል? አሁን ከዚህ ቀደም የህዝብ ድምጽ ይከበር እያለን በመፈክር ደረጃ ይዘነው የነበረውን በኋላ በማዕከል ላይ መሪዎች ይፈቱ እስረኞች ይፈቱ እያልን እየጮህን ወል ናው እስረኞች ተፈቱ ጥያቄያችን ተመለሰ ማለት ነው። በእርግጥ መጀመሪያ ላይ ሲጀምሩ አንድ የተናገሯት ነገር ነበር። በእርግጥ እንደዚህ ሆኖ ከሆነ ያሉት ነገር አለ። ሆኖም ግን አሁን ይህንን ሁኔታ ሲመለከቱት ከሆነም የትግላችን አካሄድ እንዴት ይመስሎታል? በተለይ ለዛች ሀገር ትክክለኛ ዲሞክራሲያዊ ስርዓት እንዲሰፍን የሀገሪቷ ልዕልና እንዲከበር ለሚፈልጉ የህብረተሰብ ክፍሎች ምን ማድረግ አለባቸው ይላሉ? አመሰግናለሁ።
ጥሩ ጥያቄ ነው። እኔም አመሰግናለሁ። በመጀመሪያ
ቆዩ አንድ ጊዜ
እንዳስን ባለው በተለይ እናንተ አስንባዎችም ሌሎችም የምታደርጉትን ጥረት በጣም ነው የማመሰግነው።
ዶክተር ሰይድ
አንዳንድ ሰዎች ኢትዮጵያኖችም ሌሎችም ቢሆን በተለይ ኢትዮጵያኖችን ነው ዲያስፖራውን ነው የምወቅሰው ዝም ብለው ጊዜያቸውንም እንደው በጠላ እየጠጡም ያሳልፋሉ። እንደናንተ ያሉ ሰዎች ግን ለሀገራቸውና ለመምራስ ለመማር ሌላውን ለማስተማር ተነስታችሁ እንደዚህ ስለምትሰሩ በጣም ምስጋና ትልቅ ነው። ግፉበት ላለሁ እኛ አመሰግናለሁ። ሁላችሁም የተሳታፊዎችን በጣም አመሰግናለሁ። ሁላችሁንም ዳውንሎድ አድርጋችሁ የምታዳምጡ በጣም አመሰግናለሁ። እኔ አዋቂ ነ ሳይሆን ከእናንተ ብዙ የተማርኩ ተማርኩ ዛሬ አመሰግናለሁ ለትምህርቱ። ሌላው ደግሞ እንግዲህ ወደ ሌላው መጨረሻ ጥያቄ ለመግባት በእኔ አስተያየት ነው፣ እንግዲህ የእኔ አስተሳሰብ ነው። በሆኑ ይኸው 30-36 ሰዎች ተፈተዋል። እሱን በጥሩ ነው የምናየው። ዲል አይደለም ገና። እንደምታውቁት ያለው መንግስት አጣባጭ ሁኔታ ደርሶበታል ያለው እና ሌላ የአሜሪካም ኮንግረስ ሌሎችም በተለይ ኢሮፓያኖች ስለሚገፋፉና አሁን ምንነቱ ስለተጋለጠ እነዚህ ሰዎችን ዋጋ ታጥቶ መፍታት ስለፈለገ እነሱም ደግሞ ካሁን በኋላ የፖለቲካ ኃይላቸው በጣም ስለሚዳከም እነሱን ፈቶ ነገሩን ለማራገብ ያደረገው ነው። እነሱም ደግሞ አንዳንዶቹ ያው ከመፈታታቸው በፊት አንዳንድ ፈርመው አንዳንድ ነገሮች ፈርመዋል። ይህን የሚያሳየን ምንድን ነው እንግዲህ እነዚህ ተፈተው ሌሎቹ በሺ የሚቆጠሩ የፖለቲካ እስረኞች አሉ እና እነዚህ 36 ሰዎች ተፈቱና ኢትዮጵያ ዲሞክራሲ አለ ማለት ብለን እንዳንዘነጋ ነው። እንግዲህ ብዙ አሉ እስር ቤት ያሉ እየማቀቁ ሳይፈረድባቸው ፍርድ ቤት ሳይቀርቡም ይኸውና 10 ዓመት የሆነባቸውም አሉ እና እነሱ እንግዲህ ለእነሱ መታገል አለብን ወደ ኋላ ሳንል። ይህንን አጋጣሚ ተጠቅመን ብዙ መግፋት አለብን ማለቴ ነው። በሌላ በኩል ደግሞ እንደምታውቁት እነዚህ ሰዎች ተፈቱም አልተፈቱም በአሁኑ ጊዜ ምለው የፖለቲካ ክፍተት አለ፣ የተቃዋሚ ክፍተት አለ። ያለው መንግስት ከመዳከሙ የተነሳ ከመድለው ያለው ብፈልጉም ባትፈልጉም ብሎ በኃይል እየጨፈጨፈ የሚገዛ መንግስት ነው ያለው። ለሀገርም ጉዳይ ስለሌለው ችግር ስለሌለው ሀገሪቱን ብትፈራረስ ግዴታ ስላለበት በጭፍን የፈለገውን ያደርጋል። እኔት ከሞት ከሰርቫይቭ ቀር ነው። እነሱ አሁን ከተወገዱ ብዙ ፍርድ ስለሚቀርቡ በፈለገው እዛ ከመድረሳቸው በፊት በፈለገውም ቢሆን ስልጣን ላይ መቆየት ይፈልጋሉ እንዲታወቅ እና ይህንን እንግዲህ ይህንን ለማድረግ በኢትዮጵያ ውስጥ ሀገር የኢትዮጵያ ሕዝብ የኢትዮጵያ ሕዝብ ውስጥ የተፈጠሩ ሰዎች ኢትዮጵያን የሚያከብሩ አገር ሰዎች እያንዳንዳችን ተነስተን በየድርጅቶቻችን ገብተን ድርጅቶችና የተለያዩ ድርጅቶች የጋራ ግንባር እንዲፈጥሩ ማድረግ አለብን። እኔ በጣም ያለብን በሽታ ይሄ ነው። ኢትዮጵያ ውስጥ አንዱ ባህላችን እነሱም አሁን የያዙት ምንድን ነው ራስ በራሳችንን በአይነ ቁራ መታየት ነው፣ በቃ በጥርጣሬ መታየት ነው። ይሄ ባህላችን መቅረት አለበት እና ይህንን አስቀርተን በጋራ ብዙ ማድረግ እንችላለን። እስከ መቼ ነው? እስከ መቼ ነው? ሌላ ውጤት የለውም። ተቃዋሚ ጠንካራ ተቃዋሚ እስካለ ድረስ የኢትዮጵያ ሕዝብ የሚፈልገው መሪ ነው። መሪ የለውም፣ አሁን መሪ የለውም። መሪ እንፍጠር እና ይሄ በጣም የሚዘገን ነው። አንዳንዶች እንዲያውም ለምሳሌ እንደ ቅንጅት ያሉ ደጋፊዎች ያየሁት ነው፣ በእውነቱ ነው የምነግራችሁ። ሌሎች ሰዎች ተቃዋሚ ሲወጡ የእናንተን አውጡ አውርዱ እኛ ነን አሁን መሪ ነው ብለው እኛን የሚቃወሙ አንዳንዶቹን የሚቃወሙ አሉ። ይገርማል እኮ እና ይሄ መቅረት አለበት። የድሮ ምናልባት ይሄ እንደዚህ ምናልባት የሰሩት ነገር አለ ወንጀል ካለ ይቅርታ ይባላል። ለምሳሌ እንደ ያፓሉ ነው ድርጅቶች እንደነ መይሶን ያሉትን ይቅርታ ብለዋል። እንደነ መይሶን ብዙ የገደሉ ሰዎች እኔ መይሶን በጣም ጠላው ድርጅት ነው። በነገራችን ላይ ብዙ ጓደኞችና ዘመዶችን አጣሁበት ነው በእነሱ የተነሳ። እነሱን እንኳ ይቅር ብለዋቸዋል። ስለዚህ ይህንን ያለባቸው ሰዎች እንደዚህ ጥላቻ ከማስዋገድ ከዚህ የበለጠ ጠላት የለባትም ኢትዮጵያ። ኢትዮጵያን ለማጥፋት፣ ለማሳፈር፣ ለማዋረድ በእውነው የተነሳ መንግስት ነው። ግለሰቦች ናቸው ስልጣን ላይ ያሉት። እነሱን ከኢትዮጵያ መንጋጋ ለማስወጣት መታገል አለበት። ዘነው መሞትም አለ ካሁን በአንዳንድ ሲንደው ሙሸት ያረጋ ይናገራሉ ሽማግሌ ሆነው መላጣም ሆነው ወንደው በውሸት ይኖራሉ ከውሸት ከመኖርና እንደ ሌሎችን ከምና ለማዋረድ ከምንል ሁላችን ተጋግዘን አንድ ነገር ማድረግ አለብን ትብብር ህብረት ነው አሁን እንዳዲስ መሰለኝ እንዳዲስ እንደገና ማድረግ አለብን ሌላ አማራጭ የለውም በአሁኑ ጊዜ መንግስቱ ያለው በጦር ኃይል ብቻ ነው በአጋዚ ጦር ብቻ ነው ያለውና ለዚህ መልሱ እንግዲህ ትብብርና ህብረት ነው ባይ ነኝ ሌላ መልስ የለኝም በዚህ አቋም አለው
እሺ ዶክተር ሰይድ በዛሬው ዕለት ያሲን ባየዊት መድረክ መጥተው በጣም ሰፋ ያለ ገለጻ ትምህርታዊ ሆነ ስለሰጡን በጣም አርገን እናመሰግናለን በራሴም ሆነ ባሲምባ የውይይት መድረክ ተሳታፊዎችና እንደዚሁም ያሲምባ የውይይት መድረክን በሚመሩ አድሚኖች ስም ሆኜ በጣም እግዚአብሔር ስጥልን ጥሩ ትምህርት አግኝተንበታላለሁ ወንድሞቼ እህቶቼ ታዳሚዎች ይሄንን ውይይት ያደረግነውን basimba.org ላይ በነገ ሁለት ታገኙታላችሁ እንግዲህ ዳውንሎድ ያደርጋችሁ ልታዳምጡ ትችላላችሁ በጣም ትልቅ ትምህርታዊ ነው በመጨረሻም ደግሞ የሰጡንን ሐሳብ በተለይ ማድረግ የሚገባንን መርሳት አይኖርብንም በተባበረ አላማ ለኢትዮጵያችን ለሀገራችን ስንል የድርጅት ማሪያችንን ወደ ጎን ቁጭ አድርገን ከሀገራችን ከኢትዮጵያ ህዝብ ጎን የምንሰለፍበትን መንገድ ተባብረን ሁለተኛ ፍትሃዊ ዲሞክራሲያዊ ስርዓትን ለመመስረት የምንታገልበትን በደንብ እያንዳንዳችን ከልባችንን እንድናስብበት አሳስበውናል በጣም እግዚአብሔር ስጥልን እንግዲህ ጽሁፎችን የመሳሰሉትን ያለውትን በድረገጽ ላይ እንዲወጣ የሚፈልጉትን asimba.org ላይ ቢልኩልን እናወጣውሎታለን እንደዚሁም ደግሞ ወደፊት አንዳንድ ልንነጋገርባቸው ይገባል በእነዚህ ነገሮች ትምህርታዊ የሆኑ ሀሳቦችን ማቅረብ ይችላሉ የሚሏቸውንም እንደዚሁ በasimba.org በኩል ሊያቀርቡልን ይችላሉ እኛም ቢሆን ደግሞ እንግዲህ ባለን ቴሌፎን አንዳንድ ጊዜ እየደወልን ባኮትን እስቲ ትምህርት ስጡን ስንሎት ያንን እንዳይነፍጉን አደራዎትን አደራ እንሎታለን በጣም እግዚአብሔር ይስጥልን
አመሰግናለሁ የምችለውን ሁሉ አደርጋለሁ
እሺ ጣና ይስጥልኝ ከብቅ
ጣና ይስጥልኝ
እሺ እንግዲህ ወንድሞች እህቶች ከዶክተር ሰይድ ጋራ ያደረግነው የዕለቱ ውይይት ትምህርታዊ ውይይት እዚህ ላይ ያበቃል እንግዲህ ቀደም ብዬ